በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። እናስጥልን አድማጮችን ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከኢትዮጵያ ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምራል።
አስቸኳይ ጊዜ አዋጅ ዘግይቶ ታወጀ ይላል ሰሞነኛው። ሰሞኑን ሀገሪቱ አስቸኳይ አዋጅ የሚል ወሬ አዋጁ አጥለቅልቋታል። እኔ ጉድ ብዬ ወደ ሀገር ቤት ደውዬ ሀገሪቱ ላይ የመጣው ሟርት ምንድነው እውነት ነው አልኩኝ። በድሜ ገፋ ያሉ የሰፈራችን ሽማግሌ እሳቸው በዘመናቸው 3 መንግስት ያዩ ናቸው። አዎ ልጄ በገዛ ወንድምና አህቶቹ ላይ አዋጅ ተአውጆብን ቁጭ ብለናል አሉ። እንዴት አልኩ። እሳቸውም አስቸኳይ ጊዜ አዋጅ ዘግይቶ ታወጀብናል። ለምን ጠላት ወረረን አልኩኝ። አይ የውስጥ ጠላት መጣብናል። ገባኝ። አዋጁን ያወጁት እነዚሁ አምባገነኖች ናቸው። አስቸኳይ አዋጅ የሚታወጀው እንዴት ነው? ጠላት ሀገሪቱን ሲወር፣ ተፈጥሮ አደጋ ሲመጣ፣ ሽብር ሲፈጠር ዜጎችን ለመታደግ እንደሚደረግ አውቃለሁ አሉ። እኛ ግን ዘግይቶ ታወጀብናል መልሼ እንዴት አልኩኝ። ህፃናት ከመቱ፣ ወጣቶች ከመቱ፣ እናቶችም ከመቱ፣ እስር ቤት ከተቃጠለ፣ ሱቆች ከተቃጠሉ በኋላ ታወጀብን። ብዙ ደም ከፈሰሰ፣ ብዙ ህፃናትና ያዋቂዎች ደም መንገዱን ከመላው በኋላ አዋጁ ታወጀ። ቁጭ ብዬ መስማት ቀጠልኩኝ። አዎ አዋጁ ደግሞ የሚገርመው አሉ ዜጎች መብታቸውን መጠየቅ እንዳይችሉ መናገር፣ መጻፍ፣ ማሰብ፣ ማልቀስ፣ መሳቅ፣ እንደገና ህልም ማየት፣ መከራየት፣ ማከራየት፣ ቴሌፎን ማውራት፣ መደወል፣ ምኑ ልንገርሽ፣ ምንም ነገር አልተፈቀደም። እንዲሁም እየተሰማ ያለው መተንፈስም ነው ይባላል። ዜጎች በማፈን መብት ይመጣል ብለው አይታሰብም። ወያኔና መሰሎቹ ታዘብኳቸው። ይህንንም የህይወት ሲጠፋ ይሄ ሁሉ ደም ሲፈስ እንዴት አዋጅ አልታወጀም? ዛሬ ምን ተገኘ? ለካ እነሱ ግርግር ቆም ሲል ንብረታቸውን ቤታቸውን የቀራቸውን ለማሸሽ የፈለጉት እንደሆነ አወቅኩኝ። ይገርማል። እሳትና ጭድ ይሆናል ብለው ያሰቡት ህዝብ ያላሰቡት ሲሆንባቸው ባላሰቡት አካሄድ ሲመጣባቸው አዋጅ አዋጅ አሉ። አገሪቱ የገረመኝ በሀገሪቱ ሁሉ መሆኑ ነው። ያ 100% መርጦናል ህዝብ ነው ያመጸው። 100% መርጦናል ያሉት ህዝብ ነው ያመጸው። ግፍ የበዛበት የተንገፈገፈ ያሳዝናል። ባለውለታቸው ላይ አዋጅ ይታወጃል። ዜጎች በሰላም ለመኖር መብት ጥያቄን የጠየቀ ህዝብ አፈና ጭቆና እየተደረገበት አዋጅ ስንት አመት አውጆ ይቀርበት ይሆን? 6 ወር ነው ይላሉ አሉ። አይ ሰማሁት ደሞ ለዘላለም ነው የሚባልም ወሬ አለ። እሳቸውም ግርም ብለው እየሰሙኝ መቼም ጊዜ ያመጣብንን ጊዜው እስኪ ፈታልን ድረስ የተነቃነቀ ጥርስ ሳይወልቅ አይቀርም። ስለዚህ አዋጅም አወጁ አዋጅም አላወጁ እነኚህ ሰዎች ስልጣንን ሀገሪቱንም ለቀ መውጣታቸው አይቀርም። ሀገሪቱም የሰላምና የረፍት ዘመኗ እየመጣ ነው። አዋጁ ቢታወጅም የኢትዮጵያ ህዝብ ግን የፈሰሰውን የወንድምና የእህቶቻቸውን ደም ለመበቀል ተነስተዋል። አዋጁ ይብቃ፣ ወያኔም ከስልጣን ይብረድ ይላል። መልካም ቀን። Yeah.
سلام کسیت درگات یه تلاب سجیب یه تمنی رویفون سلوت آچنی اسمان به سلام ساده بچرا اول نیمان آره چیب الفان نخومیگا فکر نیستن نگران آبادی وای الفان نخومیگا فکر نیستن
ጋሚ ውድ አድማጮቻችንን ጤና ይስጥልን ይያልን እንግዲህ ሳምንታዊው የኢትዮጵያ ድምጽ ራዲዮ ፕሮግራም በዛሬው 2 ሰዓቱን ተጠብቆ ጀምሯል። በዛሬው ፕሮግራማችን እስከ 5 ሰዓት ድረስ ባሉት ፕሮግራሞች ውስጥ መብራቱ ምን ምን አለ?
እንግዲህ በዛሬ ሳምንታዊ ፕሮግራማችን ሰንደ ወይም ሰድረን የመጣነው ወባዋናነት ምንድነው? በአሳልፍነው 2 ሳምንት በኢትዮጵያ ሀገራችን ላይ በተየተካሄደው ነው ያለው ጭፍጨፋ በሚያሳይ መልኩ የወጣው ሰከንበል ሙዚቃ ላይ በሰርጓ ላይ በማጫወት የሁላችንም አቴንሽን ስባይ ነበረቸው ሜሮን በእንግድነት በዋናነት
እንቀርባለን።
ከዛ ቀጥለን ደግሞ አሁን ላይ ትልቁ መነጋገሪያ የሆነው አዲስ የወጣው አስተካይ ጉዚያ ወጅን ተከትለን እሱን በተመለከተ
አንድ እንግዳን ጋብዛለን።
ያ ከገባለን ያው
ያገር ቤት ተሳካለን። አዎ
ስልክ መስመሮቻችን በጣም አስቸጋሪ ናቸው። ከተቻለ ከአንድ እንግዳችን ጋር መቅረብ ለመቀበል እናረጋለን። በዋናነት ከዜና ሰዓት ስርጭታችን ደስ ያለው ፕሮግራም ይሄ ነው የሚሆነው።
5 ሰዓት ላይ እንደተለመደው ሳምንታዊው ዜናዎች ይቀርቡና ከዜናው በኋላ ሌላው የሳምንቱ የመወያያ አርስታችን የሚሆነው ኡጋዴን አከባቢ ያለውን ችግር በተመለከተ አሁን እንደምንሰማው ከሆነ የ
የመንግስት የሶማሊያ ልዩ ፖሊሶችን አስተጣቆ በኢትዮጵያውያን ላይ እርምጃ እንዲወስዱ በተለይ በአማራ ላይ እርምጃ እንዲወስዱ ለማድረግ ሐሳብ አለው የሚባል ጭምጭምታ ስለሰማን ይሄን በተመለከተ አንድ ወንድማችን ከዚህ በፊትም በተደጋጋሚ ኢንተርቪው አድርገናል በዛሬው ለት ሙሉ ጊዜ ሰጥተን ከአብዱላሂ ሁሴን ጋራ ውይይት እናደርጋለን። እንግዲህ ፕሮግራማችን ይሄን ይመስላል። በቅድሚያ ግን እስቲ ወደ አሜሪካ ዞር እንበልና በዋናነት ለአሁኑ ፕሮግራም እናቀርባትን ሜሮንን እናስተዋውቃችሁ።
በደል ጭቆና አድሎና ግፍ በከፋ ቁጥር ሀገሩ የጭቆና ቀንበር መሸከሙን አሻፈረኛል። የሰላም በሮች ሲዘጉ ለእንቢተኝነት በሮች ይከፈታሉ። የሀገሩ በሀገሩ እየተቀጠቀጠ እየተገዛም እንቢተኝነቱን በተለያየ ፈርጀ ብዙ መንገዶች ጉድ የጉዳ ስሜቱን ሳይፈራ ደፍሮ ይገልጻል። ብዙዎቻችን ህመሙ ያመመን ሳንገልጸው አለያም ሆዳደር ሆነን سنንከላወስ የውገናቸው ትክክለኛ ብሶት የህዝብ እውነት የአጋርነት ድምጽ በተለያየ አጋጣሚዎች የገለጹ በርግጥም የታገሉ ናቸው። በቅርብ ወራት በፊት በሪዮ አትሌት ፈይሳ ለሊሳ ባሳለፍናቸው ሁለት ሳምንት ደግሞ በዲሲ አንዲት መልከ መልካም ሀገር ወዳድ ኢትዮጵያዊ ሰርግ ላይ ያየነው ነፍሳችንን በሐሴት ነጥቆናል። እናም ከሪዮስ ከዲሲ ካማራስ ከኦሮሚያ የተመለከትነው የህዝብ አጋርነት የህዝብ እውነት እውነታዎችናቸውና የሀገር አሜሪካ ኤዲሲዋ ሙሽራ በዛሬው የማለዳ ወቅ ክብር ሰጥተን እናውሳታለን እናናግራታለን። የህዝባዊ ቢተኝነቱ ትግል ኃይልና ብርታት ለመስጠትም ብሎም አምባገነኑ ህወሓት መራሹ መንግስት እየወሰደ ያለውን እርምጃ በማውገዝ ከቴዜሙ ወቅታዊ የሙዚቃ ስራዎች መካከል የድምፃዊ ይሁን በላይ ሰከንበል የሚለው ዜማ አንዱና ዋነኛው ሆኖ ሰንብቷል። ይህን ተከትሎ ሰከንበል የሚለውን የአርቲስት ይሁን በላይን ወኔ ቀስቀሽ ወቅታዊ ዘፈን በሰርጓ ቀን ሊዘፈን የመረጠችው ወጣት ሜሮን ሀገር ወዳድ አስገራሚና አስደናቂ ሙሽራ ቪዲዮ ለተመለከተ በስሜትን ቀስቀሶ በሐሳብ ትግሉ መሃል ይከታል። የሙሽሪት ልዩ ሀገር ፍቅር መግለጫ የሆነ የሙሽሪት ሰርጓ ቀኖ ምርጫ ሰከንበልጣ አመዚና ዜማ ልዩ መልእክት የተሰማው በመሪው ሀዘን ማለትም ህወሓት መራሹ መንግስት በቢሾፍቱ ባደረሰው ልቂት ሳምንት መካከል ቢሆንም ዜማው ከፈንጠዚያና ዳንኪራ ወጣ መልእክት አለውና በዚህች ጉዳይ ከሙሽሪት ጋር አጠር ያለ ቆይታ እናረጋለን። ተከታተሉ።
ስሙት ወገኔ አትፈሱበት ህይወት ወገኔ አታፍተቱበት በአዲስ አመት አዲስ መስራት በአዲስ አመት አዲስ መስራት።
ጠናስጥልኝ ሙሽራ ሜሮን።
ጠናስጥልኝ።
በቅድሚያ እንኳን ለልደት ማነው ለሰርግሽ አደረሰሽ መልካም ልደት እንመኝልሻለን። በኢትዮጵያ ድምጽ ሬዲዮ አዘጋጆችና በአድማጮች ስም መልካም ሰርግ
ይሁንልሽ።
ሜሮን ኢትዮጵያኖችን አንድ ያስደነቀ ያስደሰተ ስሜት የነካ ጉዳይ ሰሞኑን አይተናል። ምንድነው ብዙ ጊዜ ሴቶች ሰርጋቸውን ሲያስቡ ከልጅነታቸው ጀምሮ ነው የሚያስቡት ይባላልና ምን አይነት ሙዚቃ ምን አይነት ዘፈን ምን አይነት ደስታ ምን አይነት ጭፈራ ነው የሚያስቡት ነው የሚባለው። አንቺ ግን የሀገርሽን ህዝብ በደል በእንደዚህ አይነት ሁኔታ ላይ ለማንሳት ምንድነው ያስነሳሳሽ?
እሺ አመሰግናለሁ። እንግዲህ ያው እንደሚታወቀው የሀገራችን ሁኔታ ቀን ከቀን እየከፋ ነው የሄደው። ያው ሞት መስማት ሰዎች ሲገደሉ you know በሳት ሲቃጠሉ ስንቱን ጠቅሼ እንደምቀጥል አላውቅም። ያው በደልና ሀዘኑ በስቷል ሀገራችን ላይና ይሄ በደልና ሀዘን ደግሞ ለዚህ ይሄንን ዘፈን ሰርግ ላይ መልእክቴ ያገሬን ህዝብ ለማሰብ ነው ያነሳሳኝ።
زفنون ستمرچی ጓደኞችሽ ምን ዝሚዚዎቹ ሚዚዎቹ ሰርገኞቹ ሁን እነዚህ ሁሉ ያውቁ ነበር
ዘፈኖች መጥጥ ለማናቸው ማን ተናገርኩም ባውን ሰዓት ባለቤት ለሆነው ብቻ ነው እንደ ይሄንን ዘፈን አጫውታለሁ ብዬ ነገርኩት እንጂ በተረፈ ለማናቸው ማን አልተናገርኩም
ይሄ ዘፈን ያስጨፍራል በእውነት እስክስታ ያስወርዳል ለማስጨፈር ያመቻል ግን ቢሆንም የሀገርን ችግር ነው የሚያነሳው በዛ ሰርግ ላይና ምን አሉ ሰርገኞቹ ሚዜዎቹ ታዳሚዎቹ ለምን ይሄን አደረክሽ አላሉ ምን አይነት ሪአክሽን ገጠመሽ ከታዳሚዎቹም ከጓደኞቹም ከሰርገኞቹም ከህዝቡም
ያው እንዳልከው እውነት ነው ክስታ ያስብላል ብለሃል ግን ምን ብሏል ዘፋኝም ያነብስ ክስታ ይላል
አይደል
እና ሜንሊ ደግሞ ለማድረስ የፈለኩት መልእክቱ ስለሆነ መልእክቱ ላይ ነው እንግዲህ አተኮርኩት ጓደኞቼም ያው ከሰሙት በኋላ ያው የተስማሙትም አብረው ዘፍነዋል አብረው ድጋፍ ፈጥተዋል ያው ደግሞ ብዙ ሰው ብዙ ደግሞ እንትሉ ግጥሙንም የማያውቁት ስለነበሩ አብሮ በመሆን ብቻ ዛው ቆሞ በመስማት አሳልፈዋል እንግዲህ
የግጥሙን ነገር ካነሳሽ አይቀር እንዳየነው ከሆነ እንደውም አንቺ ከመጨፈርሽ እስክስታ ከመወረድሽ ልክ በአብዛኛው በሰውነትሽ የምታሳየው በንቅናቄሽ እና ግጥሙን በመግጠም አብሮ በሰውነትሽ ደግሞ ጅሽን ከፍ ዝቅ ወዲ በማድረግ በስሜት ነበር እንትን የምታሳየውና ግጥሙን በሙሉ ሸምደደሽው ነበር ይቅርታ እንጂ በማለት በሙሉ ታቂው ነበር
አይ ምንም ችግር የለም አው ግጥሙን ሸምደጀው ነው እንግዲህ ያው ከሰማሁት በኋላ ትንሽ ብዙም አልፈጀብኝም ኦልሞስት በሁለተኛው ቀን ግጥሙን ይዤዋለሁ
እና በደንብ ታውቂው ነበር ነክቶሽ ነበር ማለት ነው ይሄ ዘፈን ስሜትሽን ነክቶት ነበር እንደገባ ነው ከሆነ
አዎ በጣም በሰማሁት ቁጥር ሁሉ ጊዜ የሚያስለቅሰኝ ነው ለምን ትክክለኛው ወቅታው የሆነ የጠበቀ ትክክለኛውን ነገር የሚናገር ነው እና ማንም ሰው አሁንም የሚሰማው ከዚህ በኋላ የሰማው ሰው ሁሉ በጣም ስሜትን የሚነካ ነውና ሁሉ ጊዜም ሲሰማ የሚያስለቅስ ዘፈን ነው
ሰከን በል አትግደለው ባዶጁን ነው የሚለው ላይ እጅሽን ወደ ላይ አርገሽ ባዶጁን መሆኑን ታሳይ ነበር ወንድምህ ነው የሚለው ላይ በነገራችን ላይ ይሄንን ዘፈኑ ቀደም ብሎም ታዋቂ ሆኖ ነበር ይሁን የበላይ ከወጣው በኋላ አንቺ ግን በዚህ በሰርግሽ ላይ አዘፈነሽ በቪዲዮ ከታየ በኋላ እጅግ በጣም ፖፑላር የሆነ ይመስለናል ከይሁን የበላይ የደረሰሽ አስተያየት ወይም መልእክት አለ?
አዎ ምንድነው በደም እኔና እሱ ባናወራም ግን በሆነ ኢንተርቪው ላይ መልእክት አስልኮልኝ ያው አመስግኖኛል
ኦኬ በነገራችን ላይ አድማጮቻችን ይሄንን ኢንተርቪው ወይንም ቃለ መጠይቅ ነው የሚባለው እንዲሳካልን ያደረገልን ደረጀ ጌታቸው ክሊር ቪዲዮ መሰለኝ እንደዚህ ነው ስሙ
አዎ
እናመሰግናለን በዚህ አጋጣሚ ለማለት ነው ሜሮን እንደገባን ከሆነ የዩሱፍ ያሲን ዘመድ ነሽ ዩሲፍ ያሲንን እኛ የኢትዮጵያ ድምጽ ሬዲዮ በደንብ በጠለቀ ሁኔታ እናቀዋለን የምስራቅ አፍሪካን የፖለቲካና የአካባቢውን የጂኦፖለቲክስ ሁኔታ የሚተነትንልን ወንድማችን ነው ለሌሎቻችሁ ዩሱፍ ሁሴንን ዩሱፍ ያሲንን ለማታውቁ የሚያውቁ ያለ አይመስልኝም የማያውቁ ያለ አይመስልኝም ሁሴን ዑመር አብደላ በሚል ስም በጦቢያ ጋዜጣ ላይ በተከታታይ ተወዳጅ ጽሑፉን የሚያቀርብ የነበረ ነው ምንድነው ዝምድናችሁ
ዩሱፍ አጎቴ ነው
ኦኬ ኦኬ ትገናኛላችሁ
አዎ
ምን ኮሜንት ሰጠሽ ይሄንን ሳይ
ዲፕሊ አላወራንበትም እንግዲህ ግን ያው ጥሩ ስሜት ነው ያለው
ይገባናል
ምንም አጋጥሞ አልነበርኩም
ምናልባትም ሜሮን ወደ ሰርግሽ ልትመልስልሽና ዘፈኑን የተሰማ አንቺ የምታረጋቸው እንቅስቃሴዎች አሉ ብዙዎቻችን በስሜት ያንቀሳቀሰ ነው። በዋናነት ግን አይምሮሽ ውስጥ የነበረው ነገር ምንድን ነው? ከዘፈኑ በኋላ ደግሞ ሰርግሽ አልፎ ቪዲዮውን ስታዩ ምን ይሰማሻል? ምናልባት ለአድማጮቻችን ይሄን ነገር ሼር ብታረጊልን።
ይቅርታ ድምፁ ራቀና አልተሰማኝም ጥያቄው።
ምን ይሰማሽ ነበር ያንን ሙዚቃ እየተሰማ እዛ ሰርጉ ላይ ምን ይሰማሽ ነበር? ካለፈ ሰርጉስ ካለፈ በኋላ ቪዲዮውን ስታይ ሁኔታዎቹን ስታስተውሺ ምን ይሰማሻል? አሁን ለአድማጮች ብታካፍልን ያለሽ የሚሰማሽን የተሰማሽንም አሁንም የሚሰማሽን።
ያው በጣም በወቅቱ በጣም ውስጤ ያው ሀዘንም ብስጭትም ሁሉ አይነት ስሜት ስለነበረኝ ኤክስፕረስ ማረግበትን ነገር ነበር የምፈልገው። ውስጤን አውጥቼ ራሴኑ ለማዳመጥ ነበር የምፈልገው እና ያንን ዘፈን ካደረኩ በኋላ የተወሰነ እንትን ቀለል ብሎልኛል።
ኦኬ
የሆነ ነገር አውጥቼ እንደተናገርኩ ነው መስሎ የተሰማኝ።
እንደ ቴራፒም ሆኖልሻል ማለት ነው? ችግርሽን ከህዝብሽ ጋር ተካፍለሻል በተለይ በደስታው ቀንሽ ላይ?
አዎ። እና ትንሽ ቀለል የሚል ነገር ተሰምቶኛል
በጣም።
ከዛም በኋላ ግን ያው አሁንም ሞቱ እየቀጠለ ነው፣ ምንም ለውጥ የመጣ የለም። ዩ ኖ ወደ ከፋ ሁኔታ ነው እየደረስን ያለ ነው እና ምንም ከዛም በኋላ ስቲል ያው ስሜቱ አለ። ምንም የሚጠፋ ነገር የለም። አሁንም ሀገራችን ላይ ሰላም እስካልመጣ ድረስ ስሜቱ ይቀጥላል።
ችግራችን መጠነ ሰፊ ነው። በነገራችን ላይ እስቲ ባለቤትሽ አሜሪካዊ እንደሆነ ተረድተናል፣ ትክክል ነኝ?
አዎ ትክክል።
ኦኬ። ምን ተሰማው የሀገርሽን ችግር የህዝብሽን በደል በሰርጋችሁ ላይ አንስተሽ ስታሳይና ስሜትሽን ስትወጭ እሱ ምን ተሰማው? ምን አለሽ?
ያው ክሊፑን ካየ በኋላ ጥሩ ነው አስተያየቱ። ለምን መጀመሪያም ነግሬው ስለነበር እንደዚህ እንደማደርግ። ያው ክሊፑን ካየ በኋላ ጥሩ ነገር ነው ያደረግሽው ነው ያለው። ያው በብዙ ነገር ስለሚደግፈኝ
ኦኬ፣
ይሄንንም ነገር ቀድሜ ነግሬው ስለነበረ ጥሩ
ድጋፍ አለሽ ማለት ነው።
አዎ።
የህይወት ባለጋራሽ ይደግፈሻል ማለት ነው። እንግዲህ ሜሮን እጅግ በጣም እያመሰገንሽ፣ መልካም የጫጉላ ጊዜ እንዲሆንልሽ እየተመኘን በኢትዮጵያ ድምጽ ሬዲዮና በአድማጮቹ ስም ከፍ ያለ ምስጋናችንን እናቀርብልሻለን። ትዳርሽ የአብርሃም የሳራ ይሁንልሽ እንላለን።
አሜን አሜን። አመሰግናለሁ።
ጤና ይስጥልኝ።
አሜን።
ከተሙ ሽሪታን የመረጠች ሙዚቃ አለ። I want you to enjoy this music. Are you guys ready?
I'm
ተናስተልኝ በድጋሚ አድማጮቻችን እንግዲህ የኢትዮጵያ ድምጽ ሬዲዮ ፕሮግራሙን እስከ 6 ሰዓት ይቀጥላል። በዛሬው ፕሮግራማችን አንድ እንግዳ ከኢትዮጵያ ልናቀርብላችሁ አስበን ነበር። የወቅታዊውን የኢትዮጵያን ሁኔታ በተመለከተ በተለይም ያስቸኳይ ጊዜ አዋጁን ጉዳይ በተመለከተ አንድ የህግ ባለሙያ ልናነጋግር ፈልገን ነበር። አልተሳካልንም። ለሚቀጥለው ሳምንት አስተላልፈናል። በሚቀጥለው ሳምንት ፕሮግራማችን እኚህን የህግ ባለሙያ ይዘን ለመቅረብ እንሞክራለን። ጄሪ መብራቱ እንግዲህ የዛሬው የውይይት አርስታችን በተለይ ኢትዮጵያዊውን የሚያንገበግበው ይሄ ጥያቄ ምንድነው? ይሄ አስቸኳይ ጊዜ አዋጅ ምንድነው አዲስ የሆነበት ነገር? ይመግደል ለመግደል ብለው በራቸውን ዘግተው ሊገሉ ነው? እስከዛሬ ሲገሉ ነበር። ምንድነው አዲስ ያደረገው?
ያው እንግዲህ መንግስት ወይም የህወሓት መራሹ መንግስት ምንድነው እስከዛሬ እስከ 25 ዓመት ሲያረጋቸው የነበሩት ስራዎችን ህጋዊ ፈርጅ እያስያዘ ነው። በእንጂ ሌላ ምንም አዲስ ነገር የለውም። የወጡት ባለ 7 ነጥቦች የሰዎችን ዲሞክራሲያዊ መብት የሚገድቡ 7 ነጥቦች ተብለው የወጡትን አይተናል። ከዚህ በፊት ያልነበሩ ወይም ሲጠበቁለት በጣም የሚገርመኝ እነዛ 7 ነጥቦች እስከዛሬ ተጠብቀው ቢሆን ኖሮ ይሄ ህዝብ አሁን ላይ ይሄ ስርዓት በቃኝ ብሎ አደባባይ ባልወጣ። ያልተጠበቁ እንትኖች ናቸው፣ ህግ በዲሞክራሲያዊ መብቶች ናቸው አሁን ላይ በህግ ተገድበዋል እየተባለ ያለውና ማይ ተገደቡ። ይልቁንስ እኔ ከዛ ይልቅ ቅጥ ያጣ ሙሰኝነትን እንደ ጎርፍ ገብቶ በየሁሉም ኪስ እየገባ እየዳበሰ እየወጣ ሄደው ሙሰኝነትና ዘረኝነትን ቢገድቡት የተሻለ ይሆን ነበር።
አዲስ ነገር ቢኖር ለኔ ይገባኝ አዲስ ነገር ቢኖር እነዚህ ምስኪን የዲፕሎማት ሰዎች ከ40 ኪሎ ሜትር ውጭ ከአዲስ አበባ ከወጡ ፍቃድ መጠየቅ አለባቸው ወይ ማመልከት አለባቸው የሚለው ነው አዲስ ለኔ። ምናልባት ዱሮ ከዚህ ከአዋጁ በፊት እንደልባቸው ኤምባሲዎቹ ሳይፈተሹ ከ40 ኪሎ ሜትር አለፍ ብለው መውጣት ይችሉ ይሆን እንደሆነ አላውቅም። ይችላሉ ብዬ ገምታለሁ። አሁን ግን 40 ኪሎ ሜትር አለፍ ብለው ከአዲስ አበባ ከወጡ እንትን ማመልከት አለባቸው ለመንግስት፣ አልበዚያ አይነቃነቁም። የሚገርመው አቶ ኃይለ ማርያም ይሄን ነገር መጀመሪያ ሲያውጅ ምን ነበር ያለው? የዲፕሎማቲኮችን ንቅናቄ ምንም ነገር እንትን አይልም ብሎ ነበር። የዲፕሎማቲክ ሰራተኞችን አሰራር ምንም ነገር እንከን አይፈጥርም ብሎ ነበር። ግን አሁን ከ40 ኪሎ ሜትር አልፈው ከወጡ ማመልከት አለባቸው አለ። የሰጠው ምክንያት ነው ለደህንነታቸው ሲል ነው የሚለው። ግን ራሱ ከሳምንት በፊት የተናገረውን ቀለበሰው እዚህ ላይ።
ግን ያው በዋናነት ምንድነው ባሳለፍነው ሳምንት ጠቅላይ ሚኒስትር ተብዩ ኃይለ ማርያም ደሳለኝ ምንድነው ያሉት በሀገሪቱ ያንዣበበውን አደጋ ለመቀልበስ በሚል ሚኒስትሮች ምክር ቤት ለስድስት ወራት የሚዘልቅ አስቸኳይ ጊዜ አዋጅ ማወጁን አሳውቋል ብለው አትተዋል። በእንደሳቸውም ገለጻ ከሆነ ህገ መንግስታዊ መብቶች የማይጣሱ ናቸው የሚሆኑት ብለው ነበረ። ግን ያም ምንድን ነው ቀጥሎ ከወጡት በተለይ ደግሞ የእሳቸው የኃይለ ማርያም ካቢኔ አባል የሆኑት የጠቅላይ አቃቢ ሹመኛው ጌታቸው አምባይ ምንድን ነው ያሉት ህወሓት በቀጣይ እንደፈለገ የሚያደርጋቸው እና የሚገድባቸው መብቶች በዝርዝር ያስቀመጡበት ሂደት ነበረ። ባለ 7 ነጥቦች 7 ነጥብ ያላቸውን በዝርዝር ሂደት ያካሄዱ እንትን ያሉት ነበር። እና የተጣረሰ ነው። ኢቨን እነሱም እዛ ጋር ያለው ራሱ እርስ በርስ የሚያወጡት መግለጫ የተግባባና ወጥ የሆነም ነገርም አይደለም። ይሄ ምንድን ነው የጨነቀው ዕለት እርጉዝ ያገባል እንደሚባለው
የወለደች ዕለት ገደል ይገባል
እንደዛ ነው። እና ይሄ የውር ድንብር አይነት ስራ ነው እየተሰራ ያለው በዛ ሁኔታ ላይ ነው። 7 ነጥቦች የወጡት በጣም ነው የገረመኝ። እነዚህ 7 ነጥቦች ቅድም እንዳልኩ ተከብረው ቢሆን ኖሮ ይሄ ህዝብ ለአመጽ ባልወጣ መጀመሪያው ነው። ሲቀጥል አንቀጽ የህገ መንግስቱ ላይ መቼም ይሄ ህገ መንግስት እንደ ጽሁፍ ተቀምጧል። ከሁሉም በላይ
ይሄ ህገ መንግስት ኢንተረስቲንግ ነገር ምንድን ነው ብዙ ሰዎች የሚስማሙበት የተጻፈበትን ቀለም እንኳን አያወጣም፣ ለዛን ያህል እንኳን ዋጋ የለውም ነው የሚባለው። ህገ መንግስቱን በተመለከተ ህገ መንግስቱን እንግዲህ ካልክ በአንቀጽ 51 ላይ ምን ይላል? የፌዴራል መንግስት ስልጣንና ግዴታ በሚለው ንዑስ አንቀጽ 15 ላይ አስቸኳይ ጊዜ አዋጅ ማወጅ ማንሳት ይችላል ይላል። ይሄ ተቀምጧል። እንግዲህ ይሄንን ተጠቅመው አደረጉ፣ አወጀ። አቶ ኃይለ ማርያም አወጀ። ግን ሲያወጅ ምንድን ነበር ያለው? የሀገሪቱን ቅድም እንዳልከው የዲሞክራቲክ መብቶችን የምናምኖችን አይነካም አይገድብም ወዘተ ነበር ያሉ። አሁን ግን ቅድም መግቢያ ላይ እንደተናገርሽው አንቺ
እንግዲህ
ህልምም ሳይከለክል አይቀርም።
እንግዲህ ያው ቴሌፎን ወደ ውጭ ወደውት መደወል አይቻልም፣ መንቀሳቀስ አይቻልም፣ ማከራየት አይቻልም፣
ቴሌቪዥን ማየት አይቻልም።
የሚዲያዎች መጠቀም ፌስቡክ፣ ኤቭሪ ነገር በቃ ሀገሪቱ ውስጥ ያሉ እንቅስቃሴዎች ነገር ላይ በሙሉ ምንም ነገር ማድረግ አይቻልም። ይሄንን ደግሞ ሊያደርጉበት የቻሉት ነገር ምንድነው ወደሚለው ነው መሄድ ያለብን። ለምን ይሄን ነገር አሰቡ? ሀገሪቷ ላይ የተረጋጋ ነገር ይፈልጋሉ። አሁን እሱ ምንድነው ይመስለኛል እኔ ሳስብ ለመሸሽ የሚደረግ ነገር ነው። አሁን ያለው ግርግር ለሌባ አይመችም። ሌቦች ደግሞ ለመስረቅና ለመውጣት ሲያስቡ ምንድነው ማድረግ ያለባቸው? ግርግሩን ረጋ አድርገው ሰከን ብለው ማሰብ አለባቸው። ምን እናደርጋለን? እኛ ምን መሆን አለብን? ሀብታችን እንዴት ይሆናል? ራሳቸውን የሚያዘጋጁበት ጊዜ ነው እንጂ ዜጎች ላይ አዋጅ ስለወጣ ዜጎች ከእንቅስቃሴ ይቆማሉ። ነገሩ ቆሞ ወደ ሀገሪቱን እንደገና በስልጣን እናስቀጥላታለን ማለት እንኳን የሞተና የባከነ ሰዓት ይመስለኛል።
እኔ ግን የሚያስፈራኝ ይህን አዋጅ ያወጁበት ምክንያት መነቃነቅ የከለከሉበት ኢቭን ፈረንጆቹን የዲፕሎማቶችን መነቃነቅ ከአርባ ኪሎ ሜትር ውጭ መነቃነቅ የፈለጉበት ምክንያት ምናልባት ይሄ እኔ ፍርሃት ነው ምናልባት በሯን ዘግታ ታጨበጭባለች የሚባል አለ አይደል? ሽሮ እንደዚህ ነው የምትባለው። ሽሮ ሲፈላ እንትም ከተከደነ ኳኳኳኳ ይላል። በሯን ዘግታ ታጨበጭባለች። ጠቅላላ አገሪቷን ዘግተው አፍነው ህዝቡን ሊፈጩት ነው ያሰቡት ይመስለኛል። ወሬም እንዳይወጣ፣ ምንም ነገር እንዳይወጣ፣ ዜና፣ ቴሌቪዥን ምን የለም። የፈለጉትን ይገላሉ፣ የፈለጉትን ያስራሉ። ይሄን ነው እኔ የምፈራው። እንደውም አሁን የሚደርሱት ምንድን ነው ኢንፎርሜሽኖች የሚያሳዩት ምንድን ነው? በየመንገዱ በፈለጉት መንገድ ሰው እንግዲህ የአስቸኳይ ጊዜ አዋጅ ሲታወጅ ህግ አውቶ ፍንትን ይሆናል። ያ ማለት ምንድን ነው? ያ ስልጣን ያለው ሰው ፖሊስ ወይም ወታደር ወይም ሚሊተሪው የፈለገውን ማድረግ ይችላል። ህጋዊ እንትን የለም፣ ፍርድ ቤት መጠየቅ የለም፣ የፍርድ ቤት ትእዛዝ የለም። ለነገሩ ድሮም ኢትዮጵያ ውስጥ የለም እንዲህ ነገር በወያኔ የለም። ግን አሁን ምንድን ነው የሚደረገው? መንገድ ላይ አንድ ፖሊስ ወይም አንድ የጸጥታ ጠባቂ ደስ ያለውን ያቆምና የፈለገውን ያደርጋል። ቢገልሽም ተጠያቂ አይደለም፣ በተለይ በወያኔ ጊዜ። አሁን ምንድን ነው የሚያደርጉት? እንደሚገባኝ ከሆነ አሁን የሚደርሰው ኢንፎርሜሽን ምንድን ነው፣ መንገድ ላይ ያቆማሉ። ያቆሙና በተለይ ይሄ መከረኛ ሞባይል ይፈትሻሉ። ሞባይል ይፈትሹና ምንድን ነው የሚያደርጉት? የቪኦኤ ወይም ደግሞ የኢሳት ወይም ደግሞ የፌስቡክ ካለሽ እዛ ላይ ቀደም ብለው ማሰር ጀምረው ነበር። ከጥቂት ወራት በፊት ማሰር ጀምረው ነበር። አሁን ግን ምንድነው የሚያደርጉት? ያለሽን ንብረት በሙሉ ኪስ ውስጥ ያለውን ገንዘብ፣ ኪስ ውስጥ ያለውን እቃ ይወስዱና አንቺን ከፈለገ ያስርሻል፣ ከፈለገ ይገልሻል፣ ከፈለገ ይደበድብሻል፣ እንደፈለገ ያደርግሻል። ይሄ ነው መጥፎነቱ የአስቸኳይ ጊዜ አዋጅ። በተለይ ደግሞ ዴሞክራቲክ ባልሆኑ ሀገሮች ምንም አይነት የዴሞክራሲ ጭላንጭል በሌለበት ሀገር እንደዚህ አይነቱ ለዱርዬውና ለወሮ በላው ይጠቅማል። ምክንያቱም ይሄ መንግስት ራሱ ዱርዬና ወሮ በላ ስለሆነ ዘራፊ ስለሆነ እንደነዚህ አይነት ዘራፊው ሲዘርፉ ቀጥሉ ነው የሚላቸው። ምክንያቱም ወደ እሱን እንዲረዱ ስለሚፈልግ አታርጉ አይልም። ሌባ መንግስት ስለሆነ ምንድን ነው የሚያደርገው? ህግ የሚመርጣቸው ሰዎች ስራውን እንዲሰሩለት የሚመርጣቸው ሰዎች ሌቦቹን ነው። እነሱም ይዘርፋሉ፣ እሱም እንዲዘርፍ ያደርጉታል። በነገራችን ላይ ስልጣን ሲመጡ በጎጃም በኩል ሲመጡ ያደረጉትን አስታውሳለሁ። የጻፈ ዶክመንት አለ። ምንድን ነው ያደረጉት? ሲመጡ ጎጃምን ሲቆጣጠሩ በተለያዩ አካባቢ ሲቆጣጠሩ ምን ያደርጉት? ይሄ አም ሶሪ ቱ ሴይት ስራ ፈቱን፣ ስራ የሌለውን ዱርዬውን፣ በቃ ይሄ እንትን የሆነውን የጸጥታ አስከባሪ የጎበዝ አለቃ ምናምን እያሉ ይሸሙታል። ያን በሚያደርጉበት ጊዜ እንደዛ አይነቱ ሰው ምንድነው ያችን ነገር ሲያገኝ ያችን ላለመልቀቅ ሲል እነሱ ግደል ያሉትን ይገድላል፣ እነሱ አርግ ያሉትን ይፈጽማል። ምክንያቱም ከዛች ስልጣን ለመውረድ አይፈልግም እና የተጠቀሙበት ሲስተም ይሄ ነው። ይሄ አልባሌ የሆነውን ሰው ይመርጡና ሹመት ያስቀምጡታል። ያ ሰው ደግሞ ያችን ካገኘ ያችን ላለማጣት ሲል ግደል፣ እናትህንም ግደል ቢሉት ይገድላል። ይሄ ነው ኢትዮጵያ ውስጥ ሀፕን የሚያደርገው። አሁን ወንድም ለወንድሙ ጥርሱን ነክሶ ቁጭ ያለበት ሀገር ሆኗል። ለመዝረፍ ለመብላት እነሱ ያንን ሲስተም ይጠቀሙበታል። ህብረተሰቡ ውስጥ ከተው አሁን ችግሩ ምንድን ነው የምንሰማው? በየመንገዱ እያስቆሙ ሞቢል ይዘርፋሉ፣ ገንዘብ ይዘርፋሉ። በተለይ ዶላርና ምናምን ካለብህ ቤትሽ ከተገኘ ይዘርፉሻል። ይሄንን ደግሞ ምንም አይነት የህግ እንትን የለም ይሄንን ሊያስቆም የሚችል። ምክንያቱም አስቸኳይ ጊዜ አዋጅ ሲታወጅ የአንድ ሀገር ህገ መንግስት አውቶፍ እንትን ይሆናል ከጥቅም ውጪ ይሆናል ይሄ ነው ያስቸኳይ ጊዜዎች
አው ምናልባትም የተወሰነ ግንዛቤ ለመስጠት በህገ መንግስቱ አንቀጽ 93 ላይ የተቀመጠው በአንኛነት የአስቸኳይ ጊዜ አዋጅ መሰረታዊነት እንትን የሚልበት የሚወጣበት እንትን የሚያቀርበው ምንድነው ያስቸኳይ ጊዜ አዋጅ አጣራ አድርገን ለማህበረሰቡ ስናቀርብ ያስቸኳይ ጊዜ አዋጅ የሚታወጀው አደጋ ሲያጋጥም ነው ህዝብና ሀገርን የሚጎዳ አደጋ ማለት ነው አደጋው ደግሞ የተፈጠረ ወይም ሰራሽ ወይም ደግሞ ፖለቲካ ሊሆን ይችላል ለምሳሌ ፖለቲካ ስንል የውጪ ሀገር ጣርት ሀገርን ሲወር ሊሆን ይችላል እና መንግስት ህዝብን ከአደጋው ለመከላከል ከዛ አደጋ ለመከላከል ሲል ያስቸኳይ ጊዜ አዋጅ ሊያወጅ ይችላልና ያስቸኳይ ጊዜ አዋጅ ደግሞ ታወጀ ማለት የመንግስት አካላት ከተለመደው ተግባራቸው ወጣ ባለ መልኩ ስራቸውን ያከናውናሉ ማለት ነው ይህ በዚህም ሂደት ውስጥ የዜጎች የተለመዱ ወይም ይከበራሉ ተብሎ የሚታሰቡ ዲሞክራሲያዊ መብቶች ለጊዜው ይገደባሉ ያም ሆኖ ግን አደጋውን ለማስወገድ ሲባል ማናቸውም አይነት ሰብአዊ መብቶች አይገደቡም የሚል እንትን ያለውና አሁን ላይ ስናይ አገር ውስጥ እዚህ ሀገር ውስጥ የታወጀው በተፈጥሮ አደጋ ምክንያት አይደለም የወረረን ጠላት የለም በዋናነት የተፈጥሮ አደጋው ምንድነው ይሄ የታወጀው አዋጅ መሰረት ያደረገው ዲሞክራሲያዊ መብት ይጣበቅ ብሎ
የተነሳውን ህዝብ ለማፈን የተደረገ አዋጅ ነው ይሄ አዋጅን ነገር ካነሳቸው ሀገር መለስ ዜናው የተናገረው ዝይለኛል ለምን ጫካ ገባ ተብሎ ሲጠየቅ ከመለሳቸው ከሰጣቸው ምክንያቶች አንዱ ምንድነው በዩኒቨርሲቲ ምና በሌሎች አካባቢዎች እንደልባችን መዋየት እንችል ነበር ደርግ ያስቸኳይ ጊዜ አዋጅ ሲያውጅብን ያ መብታችን ተከለከለን በዛ ምክንያት ከገባው ጫካ ከገባውበት ምክንያት አንዱ እሱ ነው ይላል እና እነዚህ ሰዎች ምንድነው የሚያደርጉት ደርግ የሰራቸውን ስራዎች ዳብል ትሪፕል ያደረጉ እጥፍ ድርብ ያደረጉ ነው የሚሰሩት ለናጠፋው መጣን ያሉትን ሲስተም እጥፍ ድርብ መግደሉን እጥፍ ድርብ ያደረጉ ይሄው አዋጁንም እንደገና ማወጁ መለስ ራሱ እንትን ያለውን አዋጅ ይሄው አወጁ
ያ ምናልባትም በ1997 ምርጫ ተከትሎ በተደረገው
እሱ ጋር አዋጅ አይደለም
እና እንትን አስከኳይ ጊዜ አዋጅ ላንድ ወር የሚጸና ነበር ግን ያን ተከትሎ ሲቆምም ሲያልቅም የሄደበት ምንም ሂደት የለም በጊዜው ላይ አጠቃላይ ልዩ ኮማንድ ፖስት በማቋቋም ተጠሪነት ለጠቅላይ ሚኒስትር ሆኖ አይደለም ጊዜ አዋጅ ነው አወጁ እና አግሪስት የነበረው ሂደትም ያው በበላይነት ተጋዊ የሆነ ጭፍጨፋና ምንድነው
ደርግ እንዳልከው አህመድ ይቅርታ ደርግ ረስቶት ማለት ሲያደርገው የነበረው ጫካ ሆኖ መተው የሚፈጥሩትን ዲሞክራሲ ነበር ያሰቡት አሁን ይመስለኛል መናገር ይፈልጋሉ መሰለኝ እንደው ደርግ ለካ ጥፋት አላጠፋም ለምን ቢልዩ ይችላል አሁን እንደው አፍረው ካልሆነ በስተቀር
ያ ግን በዋናነት አሁን ላይ ማጠንጠን ያለብን ምንድነው አሁን ላይ ኢትዮጵያ ውስጥ የተነሳው ዋነኛ ኢሹ የፖለቲካ የሚለውን ፖይንት የሚያነሳ ነው ይሄ ፖለቲካ ደግሞ ስናየው ማህበረሰቡ የጠየቀው በህገ መንግስቱ የተቀመጠለትን ሉዓላዊ ዲሞክራሲያዊ መብቱ ይከበር የሚል ጥያቄ ነው ያቀረበው በዚህ ሂደት ላይ ይሄንን ጥያቄ ለመፍታት ህዋት መራሹ መንግስት ማረገ የነበረበት በህጋዊ መንገድ ጥያቄው ማስተናገድ ነው እንጂ አስቸኳይ ጊዜ አዋጅ በማምጣት የሚመጣ ለውጥ አለ ብዬ ኤክስፔክት አላረግም እንደ በዲቴል ማየት ላይካስ ከተፈለገ ያወጣቸው 7 ነጥቦች ብለን ያየናቸው ከሆነ ከዛሬ 25 አመት ካየን 25 አመት ሙሉ ይሄ ኢትዮጵያ ህዝብ አስቸኳይ ጊዜ አዋጅ ታውጆበት ነበር በሚዲያ አልተነገረም እንጂ 25 አመት ሙሉ እነዚህ የዲሞክራሲ መሰረታዊ ዲሞክራሲያዊ መብቶች ተገድበዋል
ታፍነው ነበር
ታፍነው ተገድበው
ያ ዛሬ ምን ሰባቱም ነጥቦች በዛሬ 25 አመት
ሂደት ውስጥ ያለው
ወያኔ አገዛዝ ስርዓት ሂደት ውስጥ ተገድበው የነበሩ ነገሮች ናቸውና
አሁን ያደረገው ነገር ምንድነው እነዚህን ህጋዊ ያድርጋቸዋለሁ ነው ያለው በነገራችን ላይ ከሚገርመኝ ነገር አንዱ ብዙ ጊዜ እነዚህን አሁን ተፈጠሩ የተባሉትን የህዝቡን ተቃውሞ በሬዲዮም ሆነ በቴሌቪዥን በጋዜጣ ሲናገሩ የነሱ ሰዎች ወያኔዎችና አድርባዎቹ ሲያወሩ ምንድነው ጥቂት ጥቂት ናቸው ይያሉን እንዴት አሁን ጥያቄው እንዴት ጥቂት ከሆኑ ይሄንን እንትን ያሉት በጥቂት ሰዎች ላይ እንዴት አንድ ሀገር ላይ የአስቸኳይ ጊዜ አዋጅ ይታወጃል እነዚህ ሰዎች ቁጭ ብለው ቢያስቡ የሚናገሩትን በማግስቱ ቁጭ ብለው ቢያዳምጡት ራሳቸው ጭንቅላት ካላቸው አምሮ ካላቸው ልብሳቸውን ጥለው ይበሩ ነበር ምክንያቱም ጥቂት እንደዚህ ያደረጉ ጥቂት እንዲያደርጉት በፈጸሙት ጥቂት እንትኖች በፈጸሙት ይያሉ ነበር የሚሉት አሁን በሀገሪቱ ላይ 100 ሚሊዮን ህዝብ ላይ ያንን አዋጅ አወጁ እንግዲህ በጥቂት ሰዎች ብለው የሚሉት ምንድነው የሚያሳየው? ውሸታቸውን ነው የጥቂት የሚሉት። ህዝቡ ነው የተነሳባቸው። ያንን ህዝብ ደግሞ ለማፈን የሚያደርጉት ምንድነው? እስከዛሬ ያደርጉት የነበረውን አፈና ህጋዊ ያደረጉት። ከዛሬ ጀምሮ በህጋዊ መንገድ እገልሃለሁ፣ በህጋዊ መንገድ እንዳትናገር አደርጋለሁ። እኔ በእውነት እነዚህ ሰዎች ማያዝ ቢችሉ፣ ህልም ያለመን ሰው ማየት ቢችሉ ህልም አልመሃል ብለውም የሚያስሩ ይመስለኛል። ያ ነው ያቃታቸው።
እኔ በጣም እንትን ያለኝ ምንድነው ማናቸውንም መልእክት በማህበራዊ ሚዲያዎች ላይ ማስተላለፍ እንደ ወንጀል ተቆጥሮ በአዲሱ የወጣው እንትን ላይ ማህበራዊ ላይ ተነግሯል። እኔ በጣም ሰርፕራይዝ ዲሆንኩት ለምሳሌ እንድትቀስ ለምሳሌ የሰማያዊ ፓርቲ ውጪ እንትን ግንኙነት የነበረው ናትናኤል ሳይሆን
ኦኬ
የታሰረበትና ክስ ቻርጅ የቀረበበት ፌስቡክ ላይ ፖስት ያደረገው አንድ መረጃ እንደ ዶክመንት ተቀብሎ አመጽ አነሳስተሃል ተብሎ ነው። ከዚህ በፊት እኮ ህገ መንግስቱ ተጥሶ እነዚህ አይነት ነገሮች የአስቸኳይ ጊዜ አዋጅ ዮናታን ማርቲን ሳይል የአስቸኳይ ጊዜ አዋጅ ሳያስፈልጋቸው ተፈጽመዋል፣ ተተግብረዋል። ዋስ አሁን ላይ ዋስ ዲ ኢምፖርተንሲ አዲስ ነገር የለም። ኦልሬዲ ይህ ማህበረሰብ ተጨኖበት።
ለእነሱ ግን አዲሱ ምንድን ነው? የነሱ ወሮበላ ዘራፊዎች በየመንገዱ የፈለጉትን ማድረግ ይችላሉ። እንደው ለመጠኑም ቢሆን ፍርድ ቤት ወስዶ ምናምኑ ያ ሁሉ ይቀርላቸዋል። የነሱ ገዳዮች፣ የነሱ ወሮበላዎች እዛው መንገድ ላይ ማፈን ይችላሉ፣ መግደል ይችላሉ፣ መዝረፍ ይችላሉ። ፍርድ ቤትን መውሰድ አያስፈልጋቸውም። ከፈለጉ ይወስዷል፣ ካልፈለጉ አይወስዱም። ያንን አቀለሉላቸው፣ ለእነሱም ቀለለላቸው። የፈለጉትን ይገላሉ መንገድ ላይ ያገኙና አሁን እንደውም የሚበዛው ምንድን ነው? እኔ በጣም የምፈራው ከአርባ ኪሎ ሜትር ውጪ ዲፕሎማቶች መውጣታቸው በጣም ኦድ የሆነ እኮ እንትን ነው። በጣም አስቀያሚ ነው፣ ለእነሱም የሚያሳፍር ነው። እኔ የኢንተርናሽናል የዓለም አቀፍ መንግስታት ምን እንደሚሉ አላውቅም። አይ ቲንክ መጠየቅ አለባቸው። ምንድን ነው ዋትስ ጎይንግ ኦን ማለት አለባቸው።
ይህንን ነገር ግን አያይዘን ነው ከዚህ ቀደም የተለያዩ ዓለም አቀፍ ሚዲያዎችም ሆኑ የተለያዩ ሰዎች የኢትዮጵያ ውስጥ የተካሄደውን ረሃብ ተመልክቶ ለመዘገብ አዲስ አበባ ወጥተው መሄድ ተከልክለዋል። በጎንደርና ዙሪያ በተለይም በኦሮሚያ ደግሞ የነበረውን ህዝባዊ ንቅናቄ ለመዘገብ በተለይ አልጀዚራ የተለያዩ እንትኖች የዓለም አቀፍ ሚዲያዎች ለመዘገብ በመኮርበት ሂደት ላይ ታግደዋል። አርባ ኪሎ ሜትር
ልዩነቱ ግን ምን መሰለ? ልዩነቱ ያሁኑ ዲፕሎማቶችንም ነው። ያን ጊዜ ሚዲያውን ነው። አሁን ጠቅላላ ዲፕሎማቱን ነው የከለከሉት።
ወደዛ ልመጣ ነበር። ምንድን ነው ሚዲያ ላይ አይወጣ እንጂ ከዚህም በፊት በነበረው ሂደት ውስጥ ዲፕሎማቶች ከአምሳ ኪሎ ሜትር ርቀት ውጭ ሲወጡ መንግስት እውቅና ተሰጥቷቸው በቂ ጥበቃ የሚል ሽፋን ውስጥ የሚሄዱበት ሂደት ነው ያለው እና ያንን ነገር ባለማመቻቸትና ባለማድረግ እስካሁን በተለይ ለአለፉት 11 ወራቶች በተለይ ኦሮሚያና አማራ በቅርብ ጊዜ የመጣው አማራ ለውጥን ተከትሎ ያሉትን ረሃቡን ቤዚ ያደረገ እንትኖች ከፍተኛ የሆነ መከላከል ሂደት ነበረ። አዲስ ነገር የተፈጠረ የለም። አሁን ህጋዊ እውቅና ተሰጠው እንጂ ከሚዲያ ሽፋን ውጪ ይሄ ነገሮች በተግባር ሲደረጉ የቆዩ ነገሮች ናቸው።
እንግዲህ ሰዓታችን እየተቃረበ ነው። የሚያሳዝነው ግን ይህ በሰሞኑን የሚፈልጉትን ሰው እየመረጡ የሚጨፈጭፉበት ጊዜ ያመቻቹ መሰለኝ። በኦፊሻል አድርገው የሚፈልጉትን በየአካባቢው እያወጡ ይገላሉ። ደስ ያላቸውን ሰውየው ሲናገር አይኑ ምንድን ነው የአይኑ ቀለም ነበር ያለው ያላማረን። አሁን እንደሱ ነው የሚያደርጉ።
ግን እኔ ምናልባት ይህን ጠቅለል ከማድረጋችን በፊት ሰባቱን ነጥቦች ለአድማጮቻችን እንንገርና ይፍረዱት እስቲ፣ ችግር የለውም። ምንድን ነው የመጀመሪያ፣ ያለ ፍርድ ቤት ትእዛዝ ማንኛውም ሰው ይታሰራል። ከዚህ በፊት አልነበረም? ማናንተ ፍረዱ። ሁለተኛ፣ ያለ ፍርድ ትእዛዝ ማንም ይታሰራል? ያለ ፍርድ ትእዛዝ ማንኛውም ሰው ቤት ንብረት ይበረበራል። ከዚህ በፊት የነበረ ነው። ይፋም ይሁን የህቡ እንቅስቃሴ የተከለከለ ነው። ጽሁፍ ማዘጋጀት፣ ማተምና ማሰራጨት ይከለከላል። የትዕይንት ህዝበ ትዕይንት ማሳየት ተከልክሏል። በምልክት መግለጽ ተከልክሏል። መልእክት በማናቸው መንገድ ለህዝብ ይፋ ማድረግ ተከልክሏል። እነዚህ መብቶች ነበሩ ወይ አልነበሩም? እስቲ አድማጮቻችን ሀሳብ ስጡበት።
እንግዲህ በሚቀጥለው ሳምንት ይህንን አዋጅ በተመለከተ እስቲ የህግ አዋቂዎች ከኢትዮጵያ ይዘን ለመቅረብ እንሞክራለን።
የእሁድ ጨዋታ
የእሁድ ጨዋታ ዶክተር እሁድ እሁድ በዚህ ሰዓት የሚቀርብላችሁ
የእሁድ ጨዋታ
የተሰኘው ፕሮግራማችን ነው። የእሁድ ጨዋታ
የእሁድ ጨዋታ
የእሁድ ጨዋታ
ሰላም ጤና ይስጥልን የእሁድ ጨዋታ አድማጮች። በዛሬው የእሁድ ጨዋታ ፕሮግራማችን ይዘንላችሁ ቀረብነው አቶ ፍቃዱ ጌታቸው ለመለስ ዜናዊ የጻፉት ደብዳቤ ከአዲስ አበባ አቶ ፍቃዱ ጌታቸው ሲጽፉ ወለላይ ደግሞ የመለስ መልስ በሚል ከሱዲን መልስ ጽፈዋል። የሁለቱን ገጣሚዎች የግጥም ምልልስ የአቶ ፍቃዱ ጌታቸውና ለመለስ የተጻፈ ደብዳቤና የወለላይ ከመለስ የተመለሰ መልስ በራሱ በወለላይ ድምጽና የአቶ ፍቃዱ ጌታቸውን እኔ እንደሚከተለው አቀርባለሁ። ከፕሮግራማችን ጋር አብራችሁን ሁኑ። ለመለስ የተጻፈ ደብዳቤ። እንደምን አለህ ጋሼ? እንደምን ነመለስ? ትመጣለህ እንል ቀረ ሳትመለስ። እኛማ የውልህ በአንተ ሌጋሲና በአንተ ትልቅ ራይ በየአደባባዩ እንላለን ዋይ ዋይ። ዛሬም ጀነራልህ ተኩስ ነው ትዛዙ፣ ወገን ያጋድማል የግፋፈሙዙ። ለምንድን ነው ስንል ስምክን አስቀድመው ከክርስቶስ በላይ ምስልን አትመው። ቅዱስ መጽሐፍ ይመስል በአንተ ራይና በሌጋሲህ ምለው። ቢረፈርፉንም አላለቅንምና ደብዳቤ ላክንልህ ከሞት የተረፍነው። የሆነ ሰውነና ግን አንተ ደህና ነህ። እኛማ የውልህ ደርሰህ ስትናፍቀን አይሞትም የምትል ሙዚቃ ሞዝቀን መቃብርህን ልንስም አበባ ልናኖር ስላሴ ብንመጣ ፌዴራል ያያል እስረኛ ይመስልሽ ወልከህ እንዳትወጣ። መቼም ስላሴ ውስጥ ባለስም ነው የሚቀበርበት። አንተና የታርገን ዞር ስንል ድንገት እነፊት አውራሪ እነግራ አዝማች ቀኝ አዝማች ፊተኛ ባለስም የሆኑ አባቶች ያለ ዘብ ቆመዋል። እና አብዲስ አጋ ጀግና መሃል ሳለህ ምን ነው በድንህ ሰጋ። የሆነ ሰውነና ሀጀሎም ደና ነው እዛ ስትግልን ይመራል። እስር ቤት ሰባብሮ ታራሚ ያስፈታል። ዛም ከፊት ሆኖ ጭቁና ያታግላል። ዛም በጀግንነት በለኮሳት ሻማ ነጣኔን ባለበት ርዕሰ ከተማ ትንሽ ጉረሰሪ ይገባዩን ደፍሮ እዛስ ጀማል ያሲን ፈጠር አምባጓሮ። አየሎምን ሰዋው በሐሽሽ ናላው ዝሮ። እኛማ የውል ብዙ አየሎሞች ፈጥረን ስናበቃ እልፍ ጀሚል ያሲን ይሆናል ጥበቃ። ይኸው አደባባይ የጀግኖቻችን ደም በየቦታው ፈሶ ያለ ጀማል ያሲን ሞት የሚበየንበት ፍርድ ቤቱ ፈርሶ። ግን አንተ ደህና ነህ? አቡነ ጳውሎስስ ብፁህ እንዴት ናቸው? እዚያም እንደ ምድሩ አንድ አንቀጽ ያክላል መጥሪያ ስማቸው። ደረታቸው ግድም ሽጉጥ የሚያደርጉት አለ መስቀላቸው። እኛማ የውልህ ዲያስፖራ ጳጳስ ሾመን በአደባባይ ከበዓል ቀን ውጪ ፊታቸውን አናይ። ሰው ሲሞት ህዝብ ሲያለቅስ እምነት ሲተራመስ አያውቁም ግሳጤ። ዝም ዝም ናቸው ቆባቸው የጳጳስ ነፍሳቸው ያጤ። እንደምን አለህ ጋሼ? እንደምን ነመለስ? ትመጣለህ ስንል ቀረ ሳትመለስ። ከቻልክ ጻፍልን ለደብዳቤያችን መልስ።
መለስ ለፍቃዱ ጌታቸው ደብዳቤ ደርሶኛል ሰሞኑን ላከው እንዴት ከረምክልኝ ፍቃዱ ጌታቸው ነበልባሉ መሃል በሲኦል አዳራሽ በተነጠፈልኝ ሰፊ የሳት ፍራሽ እየተጠበስኩኝ በቁጭት በመረት ጽሑፉን በሙሉ አንብቤ ጨረስኩት ምን ነው ቀረ ያልከኝ በዛው ሳትመለስ አጣጥፎ ወስቶኝ ነው አባቴ ዲያብሎስ ያስጮሁኛል ያልከው በየአደባባዩ ባላስጮሁ ነበር እዚህ እኔም ቢያዩ ውሸት ቦታም በሆን እውነት ለመናገር መከራ እየቀመስኩ እያየው ነው አሳር ስላሴ በመሄድ እኔን የፈለግከኝ እንደው ለፋህን ጊዜ አይታለሁኝ ለሥልጣን ዕድሜያቸው ለማወናበጃ አርገው አስቀምጠውኝ እኔም መቀለጃ ሌጋሲው እያሉ እያወናበዱ ሰማሁኝ በስሜ እንደሚነግዱ እንኳንስ የተውኩት ራይ ሊኖረኝ የራሴው ራይ ለራሴም አልበጀኝ 19 ዓመት በከተማ መሃል 17 ዓመት በበረሃ ትግል 21 ዓመታት አገር ሳትራምስ ሳላየው ከርሜ እኔን ጉድጓድ መማስ በሄድኩበት ቀረሁ በዛው ሳልመለስ ሌሎችም አይቀሩም ተጠርቷል ስማቸው አንተስ እንደምን ፍቃዱ ጌታቸው የህይወት አባላት ሀየሎ ምናምን አሰፋ ማሩና ክንፈ ገብረ መድን በደና ጊዜ ነው ወደዚህ የመጡት ይብላይም በአሁን ሰዓት በስልጣን ላይ ላሉት በህዝብ ተይዘው ልክ እንደ ጋዳፊ እየተወገሩ በርግጫ በጥፊ ይመጣሉ እዚሁ አይቀርም ሞታቸው ይፈንጩ ግድ የለም እስከዛው ተዋቸው እንደው ለመሆኑ በረከት ስምዖን እንዴት አደረጋት የቆየች መሙን እንዴት እዘገየ እስካሁን ሳይመጣ ፊቱስ ምን መሰለ ጠቆረ ወይነጣ እነ አቦይ ስብሃት እነ ስዩም መስፍን እነ ገነት ዘውዴ እነ ደብረ ጽዮን እነ አቦይ ፀሐዬ ቴዎድሮስ አድሃኖም ሳሙራ አባዱላ እነ ኃይለ ማርያም ወርቅነ ገበየው ንርቃበ ቁባይ እያወናበዱ ተቀምጠው አንድ ላይ እስከ መቼ ድረስ ሊኖሩ አስበዋል ከተኔ ከተለዩ ስንት ሰው ገለዋል ምን ያህል ገዘፉ ምን ያህል ከበሩ ስንት ብራሸሹ ስንት ፎቆ ይሰሩ የተማከርነውን የአማራንስ ማጥፋት ከኦሮሞ ጋር ማስነሳቱን ግጭት እንዴት አደረጉት ከምን አደረሱት እቅዱ ተሳካ እነሱ ጨረሱት እንደው በከንቱ ነው መግደል ማሰራቸው በቅርብ ይመጣሉ ግድ የለም ተዋቸው አንተስ እንደምን ፍቃዱ ጌታቸው አባ ጳውሎስንም ያነሳ መሰለኝ ወደዛ ተዋቸው አሁን ምን ሊረቡኝ አክብር ያስመጥቼ ጎኔ ሳረጋቸው ሳጠፋ ገጽሰው በአባትነታቸው ምን አለበት ነበር ቢመክሩ ቢቆጡኝ ልጄ ልጄ እያሉ ለዚህ ከሚያበቁኝ አሁንም አብረውኝ የሲኦልን ስቃይ እየቀመሱ ነው ከኔ ጋር አንድ ላይ የራሳቸው ጉዳይ ሁሉንም ተዋቸው ፊትም የማይረቡ ወራዳዎች ናቸው ደግሜ ልናገር ወራዳዎች ናቸው አንተስ እንደምን ፍቃዱ ጌታቸው
at his funeral insist by government soldiers but Dinka's mother insists he was not part of the protest he's a teacher she said they shot him while he was on his way to recharge his phone he was shot but he didn't do anything wrong he died innocent she said Abnena Tegirtena
እንደምናረፈዳችሁ አድማጮች ከረፋዶ 11 ሰዓት ሆኖ ለሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በኢትዮጵያ ተከታተለውን ጸረወያኔ ህዝባዊ አመጽ መቋቋም ያቃተው በህዝባዊያኔ ሀርነት ትግራይ የሚመረው ኢትዮጵያ አገዛዝ የዛሬ ሳምንት ያወጀውን ያስቸኳይ ጊዜ አዋጅ አፈጻጸም ዝርዝር ትናንት ይፋ አድርጓል። ላለፉት 25 አመታት ከፊትና ከጀርባ ሆኖ አገሪቷን ይዘውር የነበረው ህዝባዊያኔ ሀርነት ትግራይ በአስቸኳይ ጊዜ ድንጋጌ ሰበብ ሙሉ በሙሉ ስልጣኑን ተረክቧል። በዚህ አዋጅ መሰረት ከዛሬ ጀምሮ አንደኛ ማናቸው መልእክት በኢንተርኔት በፌስቡክ በትዊተርና ሌሎችም የማህበራዊ ሚዲያ መገናኛዎች በኩል መላወጥ በጥብቅ ያስከለክላል። እንዲሁም በሬዲዮ በቲቪና በኤስኤምኤስ መልእክቶችንም ይከለክላል። ሁለተኛ የኢትዮጵያ ሳተላይት ቴሌቪዥን፣ ኢሳት፣ የኦሮሚያ ሚዲያ ኔትወርክና የመሳሰሉትን ሚዲያዎችን ማየትም ማሳየት ሪፖርት ማድረግ በጥብቅ የተከለከለ ነው። ሶስተኛ በሽብርተኝነት ከተፈረጁ ቡድኖች ግለሰቦች ጋር ማናቸውንም አይነት ግንኙነት ማድረግ፣ አርማቸውን መያዝ፣ የተቃውሞ ምልክቶችን ማሳየት በጥብቅ ይከለከላል። አራተኛ የአደባባይ ስብሰባ፣ ሰልፍ፣ ማናቸውም አይነት አመጽን የሚያነሳሳ ቅስቀሳ ማድረግ በጥብቅ የተከለከለ ነው። አምስተኛ ማናቸውም የፖለቲካ ፓርቲ ህገ መንግስታዊ ስርዓቱን የሚጎዳ አስተያየት ለሀገር ውስጥም ሆነ ለውጭ ሚዲያ መናገር አይችልም። ስድስተኛ ቤተምኖች ሃይማኖታዊ ነገሮችን ብቻ እንዲያስተምሩ ተደንግጓል። ሰባተኛ የህትመት ውጤቶች ከሀገር ውጭ ማስገባትና ይዞ መውጣት የተከለከለ ነው። ስምንተኛ በአዲስ አበባ የሚገኙ ሁሉም ዲፕሎማቶች ያለ ኮማንድ ፖስት ፈቃድ ከአዲስ አበባ ከ40 ኪሎ ሜትር ሬዲየስ ውጪ መጓዝ አይችሉም። ዘጠነኛ የኢኮኖሚ አውታሮች መሰረተ ልማትና የኢንቨስትመንት ተቋማት፣ የእርሻ ልማቶች፣ ፋብሪካዎች መሰል የልማት ተቋማት አካባቢ ከቀኑ 12 ሰዓት በኋላ እስከ ንጋት 12 ሰዓት ድረስ ከተፈቀደለት ሰው ውጪ በአካባቢው ዝር ማለት አይችልም። አስረኛ ኮማንድ ፖስቱ እንዳስፈላጊነቱ የሚያስተላልፈውን የሳተላይት ተግባር የማይቀበል ሰው ላይ አስፈላጊ እርምጃ ሊወሰድ ይችላል። 11ኛ ማንኛውም ቤት፣ ቦታ፣ ተሽከርካሪ ወይም ሌላ እቃ የሚያከራይ ሰው የተከራዩን ማንነት በጽሑፍም በመያዝ ለፖሊስ ጣቢያ ሪፖርት ማድረግ ግዴታ አለበት። የሚከራየው የውጭ ዜጋ ከሆነ ፓስፖርት ኮፒ አድርጎ ለፖሊስ ጣቢያ እንዲያዝ ሕጉ ያስጠነቅቃል። 12ኛ እንዲሁም በስከዛሬው አመት ንብረት ያቃጠለ፣ መሳሪያ የቀማ በአስር ቀናት ውስጥ ለመንግስት እጁን ሰጥቶ በትምህርት ተሰጥቶት በነጻ እንዲለቀቅ፣ ካልሆነ ግን ኮማንድ ፖስቱ እርምጃ እንደሚወስድበት ያስጠነቅቃል። 13ኛ ድንጋጌ ሌሎችንም ትእዛዛት ያቀፈ ሲሆን ከላይ የተጠቀሱትን መመሪያዎች ተላልፎ የሚገኝ ማንኛውም ሰው ላይ አስፈላጊ ያለውን እርምጃ ኮማንድ ፖስቱ እንደሚወስድ አስታውቋል። ይህ አዋጅ በቀደም ጊዜ በደርግ ጊዜ ከወጣው ከ1967 ከወጣው አዋጅ ጋር እንደ ሲነጻጸር የከፋ መሆኑን አስተያየት ሰጪዎች ይናገራሉ። በመስከረም 1967 በወቅቱ የነበረው አዋጅ ይሄን ይመስል ነበር።
ይህ አዋጅ በጊዜያዊ ወታደር አስተዳደር አዋጅ ቁጥር 1 ህዝባት ተጠቀስ ይችላል። ዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ከስልጣናቸው ወርደዋል። ህዝቦቹ መርጦ ህገ መንግስቱ ሲታወጅና መንግስት ሲቋቋም ድረስ ወታደራዊ ደርግ መንግስቱን ስልጣን ይዞ አገሪቱን ይመራል። ይህ አዋጅ ስለ ኢትዮጵያ ትቅደም የሚቃወም አድማ የሚያደርግ ማዊ ሰልፍና ስብሰባ የማድረግ በጠቅላላው የህዝቡን ተከልክል ነው። 9 የዚህን አዋጅ ቁጥር 8 ህጎች የሚተላለፉ ሰዎች ሆነ በኋላ ያስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖች የተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው።
11ኛ ይህ አዋጅ ከመስከረም 2 ቀን 1967 ዓ.ም ጀምሮ የጸና ይሆናል። የጦር ኃይሎች፣ የፖሊስ ሠራዊትና የብሔራዊ ጦር 1967 ዓ.ም
ይህ በእንዲህ እንዳለ የአስቸኳይ ጊዜዎች በታወጭበት በዚህ ሰዓት የአማራ ህዝብ ትግል የሚያስተባብሩ አካላት አዲስ የትግል ስልት መንደፋቸውና ይፋ አድርገዋል። ይህ የተደረገው የትግል ስልት በተከታታይ ቀናት ለህዝብ እንደሚገለጽ ይፋ ተደርጓል። በሌላ ጊዜ አስቸኳይ ጊዜ አዋጅ ቢታወጅም አዋጁን ወደኋላ በመተው ላለፉት 5 ቀናት ያካሄዱትን የስራ ማቆም አድማ በተሳካ ሁኔታ የባህር ዳር ነዋሪዎች አጠናቀዋል። በኦሮሚያም እየተካሄደ ያለው ህዝባዊ ንቅናቄ በተጠናከረ መልኩ እንደሚቀጥል እየተነገረ ነው። የሰሜን ጎንደር ዞን ከፍተኛው ፍርድ ቤት በጀግናው ኮሎኔል ደመቀ ዘውዱ ላይ ቀረበለትን የሽብር ወንጀል ምርመራ መዝጋቱን ተናገረ። በኮሎኔል ደመቀ ዘውዱ ጉዳይ የሰሜን ጎንደር ዞን ከፍተኛው ፍርድ ቤት የቀረበለትን የሽብር ወንጀል ምርመራ መዝጋቱን የተጠርጣሪው ጠበቃ በተለይ ለኢትዮጵያ ሳተላይት ቴሌቪዥን ገልጸዋል። የኮሎኔል ደመቀ ጠበቃ አቶ መከተ ካሳው ለኢሳት እንደገለጹት ቀደም ሲል በሰው መግደል ወንጀል የተጠረጠሩት ደንበኛቸው የምርመራ መዝገብ መስከረም 18 2009 ተዘግቷል። ይህ የሆነበት ምክንያት አቃቤ ሕግ የምርመራ መዝገቡ ባለቀበት 15 ቀናት ውስጥ በጉ መሰረት ባለመከፈቱ እንደሆነ ገልጸዋል። አሁን ደግሞ በሽብር ወንጀል በተጠረጠሩበት የምርመራ መዝገብ የሰሜን ጎንደር ከፍተኛው ፍርድ ቤት ጉዳዩን የሚመለከተው የፌዴራል መጀመሪያ ፍርድ ቤት ነው በማለት መዝገቡን መዝጋቱን ጠበቃው አስረድተዋል። ጠበቃ መከተ ካሳውን ማብራሪያ መሰረት እስካሁን በኮሎኔል ደመቀ ላይ በአቃቤ ሕግ የተመሰረተ ክስ የለም። እንደ ጠበቃ መከተ ገለጻ የሽብር ወንጀልን በሚመለከት የፌዴራል የመጀመሪያ ደረጃ ፍርድ ቤት ጉዳዩን የሚያይ መሆኑን በአዋጅ ተደንግጓል። ይሁንና በአዋጁ መሰረት የፌዴራል የመጀመሪያ ደረጃ ፍርድ ቤት ይህን ጉዳይ በተመለከተ በክልሉ ጠቅላይ ፍርድ ቤት ምድብ ችሎቶች ውክልና ስለሰጠ ጉዳዩ ወደዚያ ሊያመራ እንደሚችልም ጠበቃው አስረድተዋል። በዚህ መሰረት አሁን ባለው ሁኔታ የሽብር ምርመራ መዝገቡ በሰሜን ጎንደር ከፍተኛው ፍርድ ቤት በመዘጋቱ የኮሎኔሉ ዋስትና መብት እንዲከበርላቸው መጠየቃቸውንና ፍርድ ቤቱም የአቃቤ ሕግን አስተያየት በመስማት ውሳኔ ለመስጠት ቀጠሮ መያዙ ተገልጿል። በባህር ዳር ከተማ የጸጥታ ቁጥጥር በማድረግ ላይ በነበሩ የአጋዜ ወታደሮች ላይ ባለፈው ሰኞ ምሽት በተፈጸመ የእጅ ቦምብ ጥቃት ሁለት አባላት መገደላቸው ተገልጿል። ወታደሮቹ በከተማው ቀበሌ 05 ተብሎ በሚጠራው አካባቢ በተሽከርካሪ መዛወር ላይ እንዳሉ የእጅ ቦምብ እንደተወረወረባቸውና ከሞቱት ሁለቱ ወታደሮች በተጨማሪ የተጎዱ መኖራቸውን ለደህንነት ሲሉ ስማቸው መግለጽ ያልፈለጉ እማኞች አስረድተዋል። የፍትህና የነጻነት ኃይሎች በሚባሉ አካላት ተፈጽሟል የተባለው ይህ ጥቃት ተከትሎ በባህር ዳር ከተማ የሚገኙ የጸጥታ ኃይሎች በአካባቢው በወሰዱት እርምጃ በርካታ ነዋሪዎች ለእስር መዳረጋቸው ተዘግቧል። የአድማ በታኝ ወታደሮች በወቅቱ ከአጋዜ ወታደሮች ጋር በሌላ ተሽከርካሪ በመጓዝ ላይ የነበሩ ሲሆን ጥቃቱ የአጋዜ ወታደሮችን አልሞ የተፈጸመ ነው ሲሉ ድርጊቱን ለዜና ክፍሎች አስረድተዋል። በምዕራብ አርሲ ዞን በኦሮሚያ የተካሄደ ባለው ህዝባዊ ንቅናቄ በምዕራብ አርሲ ዞን ባልና ሚስትን ጨምሮ በትንሹ ሶስት ሰዎች በጸጥታ ኃይሎች ተገለዋል። በምዕራብ አርሲ ዞን ስር በምትገኘው የቡልቻን ከተማ በመካሄድ ላይ ያለ ንቅናቄ ለመቆጣጠር የጸጥታ ኃይሎች በወሰዱት እርምጃ ባልና ሚስትን ጨምሮ በትንሹ ሶስት ሰዎች መገደላቸው ተዘግቧል። በቅርቡ በቢሾፍቱ ከተማ የደረሰውን እልቂት ተከትሎ በምስራቅና ምዕራብ አርሲ ዞኖች ስር በሚገኙ የተለያዩ አካባቢዎች ህዝባዊ ተቃውሞ በአዲስ መልክ መቀስቀሱ ይታወቃል። ይኸው ተቃውሞ በቡልቻ ከተማ ከቀናት በፊት መካሄድ መጀመሩ ሲገለጽ ነዋሪዎች በአካባቢው ስፍራ የሚገኙ የአጋዜ ወታደሮች ባልና ሚስት ላይ አሰቃቂ ነው ያሉትን ግድያ መፈጸሙን አስረድተዋል። ይህ ተቃውሞ በቡልቻ ከተማ ከቀናት በፊት መካሄዱ መጀመሩን የተናገሩት ነዋሪዎች በአካባቢው ሰፍረው የሚገኙ የአጋዜ ወታደሮች ባልና ሚስት ላይ አሰቃቂ ነው ያሉትን ግድያ መፈጸማቸውንም አስረድተዋል። የባልና ሚስቱ የቀብር ስነ ስርዓት ባለፈው ሰኞ በተፈጸመበት ወቅት ሀዘንተኞች ተጨማሪ ተቃውሞ ማሰማት በመጀመራቸው የጸጥታ ኃይሎች ዳግም እርምጃ በመውሰድ አንድ ወጣት መግደላቸው ተዘግቧል። በዚህ ወጣት የቀብር ስነ ስርዓት ማክሰኞ የተከናወነ ሲሆን የመንግስት የጸጥታ ኃይሎች በዞኑ በሚገኙ ወረዳዎች እየወሰዱት ያለው የኃይል እርምጃ ለደህንነታቸው ስጋት መሆኑን ነዋሪዎች ገልጸዋል። መለስ ዜናዊ ኦሮሞን እንደ ህዝብ ጠባብ ነው የሚል ሰነድ አዘጋጅተው እንደነበር አቶ ጁነዲን ሳዶ ገለጹ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ኦሮሞን እንደ ህዝብ ጠባብ ነው የሚል ሰነድ አዘጋጅተው እንደነበር አቶ ጁነዲን ሳዶ ገለጹ። በሁኔታው የተቆጩ በዝቅተኛ እርከን የሚገኙ የኦህዴድ ካድሬዎች ሰነዱ እንዲቃጠል መጠየቃቸውንም አስታውሰዋል። የኦሮሚያ ክልላዊ መንግስት ከአዲስ አበባ ወደ አዳማ ከተዛወረ በኋላ በአዲስ አበባ እንዲመለስ የተደረገው ቅንጅት አዲስ አበባ ላይ በማሸነፉ እንደሆነም ተናግረዋል። የምርጫ 97 ማግስት ለኢህአዴግ ሰዎች እጅግ አስጨናቂ እንደነበር ያስታወሱት አቶ ጁነዲን ሳዶ እርሳቸውና አቶ አባዱላ በምርጫ ክልላቸው ኢቴያ ላይ በትክክል መሸነፋቸውን አምነዋል። ኦሮሚያ ክልልን ለአራት ዓመት ያህል በፕሬዝዳንትነት ያገለግሉትና በተለያዩ ሚኒስቴር መስሪያ ቤቶች በሚኒስቴርነት ሲሰሩ የቆዩት አቶ ጁነዲን የገለጹት ከኢሳት ጋር ባደረጉት ቃለ ምልልስ ነው። በስርዓት ውስጥ የነበረውና አሁን እየቀጠለ ነው ያሉትን የህወሓትና የትግራይ በላይነት በየአጋጣሚው ተቃውሞ ሲቀርብበት መቆየቱንም አስታውሰዋል። በተለይ በህወሓት ክፍፍል ማግስት በጠቅላይ ሚኒስትሩ ጽህፈት ቤት ባደረጉት ስብሰባ በዚህ ረገድ ጠንካራ ተቃውሞ እንደቀረበባቸው አስታውሰው ከዚያ በኋላ በነጻነት የሚናገሩበት ተቃውሞ የሚያቀርቡበት መድረክ እንዳልነበረም አብራርተዋል። የህወሓት ንብረት የሆነው ኤፈርት ከኢትዮጵያ ንግድ ባንክ ገንዘብ እየወሰደ ሲስፋፋ ሌሎችን ዲንሾን የመሳሰሉ የኦህዴድ ኩባንያዎች ስለ መጫጨታቸው ለአቶ መለስ ጥያቄ መነሳትን ያስታውሱት አቶ ጁነዲን ሳዶ አቶ መለስ ለዚህ የሰጧቸው ምላሽ ኤፈርት የተቋቋመው ጆንያ ተሸጦ ነው የሚል እንደነበር ገልጸዋል። ለድርቅ ተጎጂዎች የመጣውን እህል ካደልን በኋላ ጆንያውን ሸጥን፣ በዚያም ኤፈርትን አቋቋምን ማለታቸው ተዘግቧል። አንጌላ ሜርክል መንግስት በሰላማዊ መንገድ ጥያቄን በሚያቀርቡ ሰዎች ላይ የሚወሰደውን እርምጃ እንዲያቆም አሳሰቡ። በኢትዮጵያ ጉብኝት ያደረጉት የጀርመኗ ቻንስለር አንጌላ ሜርክል መንግስቱ በሰላማዊ መንገድ ጥያቄን በሚያቀርቡ አካላት ላይ የሚወስደውን እርምጃ እንዲያቆም ባለፈው ማክሰኞ አሳስበዋል። ከአቶ ኃይለማርያም ደሳለኛ ጋር በመሆን የጋራ መግለጫ የሰጡት አንጌላ ሜርክል ችግር ጥያቄ ካላቸው ሰዎች ጋር መወያየት ይኖርባቸዋል ሲሉ ለአቶ ኃይለማርያም በመግለጫው ስነስርዓት ወቅት መናገራቸውን ሮይተርስ ዘግቧል። የመንግስት የጸጥታ ኃይሎች በሰላም ሰልፈኞች ላይ የሚወስዱትን ድርጊት የኮነኑት የጀርመኗ ቻንስለር በስልጣን ላይ ያለው ገዢ ኢህአዴግ መንግስት የፖለቲካ ምህዳሩን ከፈት እንዲያደርግም ጠይቀዋል። ሀገሪቱ በአስቸኳይ ጊዜ አዋጅ ውስጥ እያለች ጉብኝታቸውን ያደረጉት አንጌላ መርክል በዲሞክራሲ ሂደት ውስጥ ድምፅን የሚያሰሙ የተቃዋሚ አባላት በፓርላማ ውስጥ ተሳታፊ መሆናቸው እጅግ አስፈላጊ መሆኑንም ለመገናኛ ብዙሃን አስረድተዋል። የጀርመኗ ቻንስለር በህዝብ ተወካዮች ምክር ቤት ተገኝተው ንግግር እንዲያደርጉ በኢትዮጵያ መንግስት ጥያቄ ቢቀርብላቸውም አንጌላ መርክል የተቃዋሚ ፓርቲ ተወካይ በሌለበት ፓርላማ ንግግሩን ለማድረግ ፈቃደኛ ሳይሆኑ መቅረታቸውን ስማቸው እንዲገለጽ ያልፈለጉ ዲፕሎማት መናገራቸው ተዘግቧል። አውሮፓ ህብረትና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጠንካራ እርምጃ እንዲወሰድ መጠየቃቸው ተዘገበ። በኢትዮጵያ የተባባሰ መጥቷል የተባለውን የሰብአዊ መብት ጥሰት ግምት ውስጥ በማስገባት የአውሮፓ ህብረትና ዓለም አቀፍ ማህበረሰብ በኢትዮጵያ መንግስት ላይ ጠንካራ እርምጃ እንዲወስዱ ተጠየቀ። የአውሮፓ ፓርላማ ንዑስ ኮሚቴ በሰብአዊ መብቶች ዙሪያ ባዘጋጀው መድረክ ላይ የታደሙት የሂውማን ራይትስ ዎች የኢትዮጵያ ወቅታዊ ፖለቲካ ሁኔታ እጅጉን አሳሳቢ እየሆነ መምጣቱን አብራርተዋል። በመድረኩ ለተሳተፉ የአውሮፓ ህብረትና ዓለም አቀፍ ማህበረሰብ ተወካዮች የሰብአዊ መብት ተሟጋቾች ድርጅቱ በኢትዮጵያ መንግስት ላይ አፋጣኝ ጠንካራ እርምጃ እንዲወሰድ አሳስቧል። ህብረቱም ሆነ የዓለም አቀፍ ማህበረሰብ ከሀገሪቱ ጋር ያላቸውን የጥቅም ትስስር በማስቀደም በቂ ትኩረት እየሰጡ እንዳልሆነ ድርጊቱ ተገቢ ያለመሆኑን የሂውማን ራይትስ ዎች ተወካዮች በመድረኩ ላይ ቅሬታቸውን አስተጋብተዋል። በኢትዮጵያ ኢትዮጵያዊ ልማት አጋር የሆነው የአውሮፓ ህብረት የተባበሩት መንግስታት ድርጅት ገለልተኛ አጣሪ ቡድን ወደ ኢትዮጵያ በመግባት የተፈጸሙ ግድያዎችና የሰብአዊ መብት ጥሰቶችን እንዲያጣራ ግፊትን በማድረግ እንዳለበት በሰብአዊ መብት ተሟጋች ድርጅት ተመራማሪ የሆኑት ፊሊክስ ሆርነ ለመገናኛ ብዙሃን አስታውቀዋል። በመድረኩ ታዳሚ የነበሩ የአውሮፓ ፓርላማ አባላት እና የጀርመኗ ቻንስለር አንጌላ መርክል በኢትዮጵያ ያደረጉትን ጉብኝት በመኮነን ተቃውሞ ማሰማታቸውንም ለመረዳት ተችሏል። ታዋቂው የነጻነት አርበኛ አበራ ጎባው በርካታ የአገዛዙ ጦር አባላትን ከገደለ በኋላ መሰዋቱ ተነግሯል። በሰሜን ጎንደር ዞን ልዩ ቦታው ዶጋው በረሃ እየተባለ በሚጠራ ቦታ የወያኔ ኃይሎች ህዝቡን መሳሪያ ለማስፋፋት ባደረጉ ጥረት ታዋቂው የነጻነት አርበኛ አበራ ጎባውን ጨምሮ በርካታ የነጻነት ታጋዮች ከፍተኛ ተጋድሎ ፈጽመዋል። በዚህም ከ30 እስከ 50 የሚደርሱ የህወሓት ሰራዊት አባላት ከተገደሉ በኋላ ጥቂት አርበኞች እንደተሰውም ተዘግቧል። በተያያዘም በአርማጭ ወረዳ በቅርቡ ከአገዛዙ ታጣቂዎች የሚደርሰውን ጥቃት በመሸሽ ራሳቸውን ያደራጁ የክልሉ ነዋሪዎች ሰሞኑን በወሰዱት እርምጃ ሁለት የፌዴራል ፖሊሶችን ጭኖ በሚሄድ አንድ መኪና ላይ በፈጸሙት ጥቃት አንደኛው ሲገደል ሌላ ፖሊስ መቁሰሉ ተዘግቧል። በጠገዴ ደግሞ በየመንገድ ስራ ለማስጀመር ወደ አካባቢው ተንቀሳቀሱ ባለስልጣናት ላይ እርምጃ ለመውሰድ የታሰበው እቅድ ባለስልጣናቱ መንገድ ቀይረው በመጓዛቸው ሳይሳካ መቅረቱን የገለጹት እነዚሁ ኃይሎች፣ ይሁን እንጂ የገዢው ፓርቲ ንብረት የሆነ አንድ መኪና ሲያልፍ በጥይት መመታቱን ገልጸዋል። በአካባቢው የሚንቀሳቀሱት ኃይሎች ከዚህ ቀደም ተደጋጋሚ ጥቃቶችን ሲፈጽሙ የቆዩ ሲሆን በአሁኑ ሰዓት የገዢው ፓርቲ ባለስልጣናት በወታደራዊ አጀብ ካልሆነ በስተቀር ወደ አካባቢው መንቀሳቀስ አቁመዋል ብለዋል። የዞን 9 ጦማሪያን የዘንድሮ የማርቲን ኤናልስ 3 ከማርቲን ኤናልስ 3 አሸናፊዎች መካከል መሆናቸው ተዘግቧል። ባለፈው አመት ከ18 ወራት እስራት በኋላ ከተመሰረተባቸው የሽብር ወንጀል ክስ በነጻ የተሰናበቱት የዞን 9 ጦማሪያውያን ዘንድሮ የማርቲን ኤናልስን ካሸነፉ 3 አሸናፊዎች መካከል አንዱ በመሆን ባለፈው ማክሰኞ በስዊዘርላንድ ሽልማት ተቀብለዋል። ይህ አመታዊ ሽልማት 10 ታዋቂ ዓለም አቀፍ የሰብአዊ መብት ተሟጋቾች በጋራ የሚያዘጋጁት ሲሆን ሽልማቱ ለሰብአዊ መብት መከበር ጥረት ላደረጉ አካላት የሚበረከት መሆኑ ታውቋል። ከዞን 9 ጦማሪያን ጋር የክብሩ ሽልማቱን ለማግኘት ከበቁት በእድሜ ልክ እስር ላይ የሚገኘውና በሰብአዊ መብት ተሟጋጅነቱ የሚታወቀው ኢልሃም ቶቲ እንዲሁም በሶሪያ አማጽያን የተጠለፈችው የጋዜጠኛና የሰብአዊ መብት ተሟጋጅ ራሷን ዘይቱን መሆናቸውን የሽልማቱ አዘጋጆች አስታውቀዋል። የሽልማት ስነ ስርዓቱ ጄኔቭ ስዊዘርላንድ በሚገኘው የጄኔቭ ዩኒቨርሲቲ በደማቅ ሁኔታ የተካሄደ ሲሆን ጦማሪ ዘላለም ክብረት የዞን 9 አባላትን በመወከል ሽልማቱን ተረክቧል። የዞን 9 አባላት ከተመሰረተባቸው ሽብር ወንጀል ክስ በነጻ ቢሰናበቱም እስካሁን ድረስ አብዛኞቹ ከሀገር እንዳይወጡ እገዳ ተጥሎባቸው እንደሚገኝ ለመረዳት ተችሏል። በመጨረሻም የኢትዮጵያ ወታደሮች ከተወሰኑ የሶማሊያ አካባቢዎች እየወጡ ነው ተባለ። ኤልሃሊ ተብሎ በሚጠራው መንደር ለረጅም ጊዜያት ቁልፍ ነው የተባለውን ወታደራዊ ቦታ ይዘው የነበሩት የኢትዮጵያ ወታደሮች በቅርቡ ሞኮኮሪ ተብሎ ከሚጠራ ቦታ ለቀው እንደወጡ አዣንስ ፍራንስ ፕሬስ ዘግቧል። የሶማሊያ ደህንነት ባለስልጣናት አልሸባብ የተሰኘው ታጣቂ ኃይል የኢትዮጵያ ወታደሮች ሰፍረው የነበረውን ቁልፍ ወታደራዊ ጣቢያ ተከታታይ ጥቃት መፈጸማቸው ለዓለም አቀፍ መገናኛ ብዙሃን ገልጸዋል። የኢትዮጵያ ወታደሮች ቁልፍ ከተባሉ ቦታዎች ለቀው መውጣታቸው አልሸባብ ታጣቂ ኃይል ይዞታው እንዲያስፋፋና እንዲያጠናክር ምክንያት መሆኑን የተለያዩ አካላት አስረድተዋል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል።
ቅዱስ አህዶ አምላክ አሜን። ለመላው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች በሙሉ ወር ጥቅምት 13 02 2009 ወይም ኦክቶበር 23 2016 የጻድቁ አባታችን የአቡነ አረጋዊ አመታዊ ክብረ በዓል በድምቀት ለማክበር ነው በዝግጅት ላይ እንገኛለን። በዚህ ዕለት በሰሎንቱና ቅድስት ማርያም አቡነ ተክለ ሃይማኖት አቡነ አረጋዊ ቤተክርስቲያን ተገኝታችሁ የጻድቁ አባታችን የአቡነ አረጋዊ በረከት ተሳታፊ እንድትሆኑ ነው ቤተክርስቲያን አክብራ ምእመናንን በሙሉ ጠርታለች። አድራሻ ሶሎንቱና ኦሳክትስ ቬገን ኦታ የሶሎንቱና ደብረ ቅዱሳን ቅድስት ማርያም አቡነ ተክለ ሃይማኖት አቡነ አረጋዊ ቤተክርስቲያን አስተዳደር ሰበካ ጉባኤ ጽፈት ቤት።
የርዳታና የድጋፍ ማሰባሰቢያ ጥሪ። የተከበራችሁ ውድ ኢትዮጵያውያን፣ የዓለም አቀፍ ሞረሽ ወገኔ አማራ ድርጅት ሊቀመንበር አቶ ተክሌ የሻው በአካል የሚገኙበት ለወገን እርዳታና የአማራ ድምጽ ሬዲዮን ለማጠናከር የሚውል የገንዘብ እርዳታ ማሰባሰቢያ እንዲሁም ሞረሽ ወገኔ ያሳተመው ምጽአተ አማራ መጽሐፍ የሚመረቅበት ሰፋ ያለ ዝግጅት አዘጋጅተናል። በእለቱ በወቅታዊ የሀገራችን ጉዳዮች ላይ ከክብር እንግዳችን ከአቶ ተክሌ የሻውና ከወገን ጋር በመንመካከርበት መድረክና በሌሎች ዝግጅቶቻችን ላይ እንድትገኙልን በአክብሮት ጋብዘናችኋል። ቀን 2016 ዓ.ም ኖቬምበር 5 ቀን 2016 ዓ.ም ሰዓት ከ13 ሰዓት እስከ 22 ሰዓት ቦታ የልማርሽ ቬገን 28 ኦርሽታ ከአክብሮት ሰላምታ ጋር ሞረሽ ወገኔ ስዊድን።
chajare galana kamatau hatle ya ketma darbu kajel dekha bola bolon kanaba kesumandin kankahu ode bashran kaba kandire kesadahu tu etam badamale kesumandin kankahu du abba kwatau darba mota kachere bini dubin kunichi tuma gadamel basignaru bible ro tarmine rabab dori dakabu
አድማጮቻችን ከኢትዮጵያ ድምጽ ሬዲዮ የቴክኒኩ ክፍል አንድ መልእክት አስተላልፍ ተብያለሁ። መልእክቱ የኢትዮጵያ ድምጽ ሬዲዮ በፌስቡክ አማካኝነት በቀጥታ እሁድ በኢትዮጵያ አቆጣጠር ከ4 ሰዓት እስከ 6 ሰዓት ወይም ደግሞ እንደ አውሮፓውያን አቆጣጠር ከ10 ሰዓት እስከ 12 ሰዓት ድረስ የሚተላለፍ መሆኑን በዚህ አጋጣሚ ነገሩልን ብለዋል። እንግዲህ የፌስቡክ አድራሻ ኢትዮጵያን ስዊድን ነው መሰለኝ፣ ፌስቡክ ሲዳው ስዊድን ሬዲዮ መሰለኝ፣ ቮይስ ኦፍ ኢትዮጵያ ስዊድን። ደግመዋለሁ፣ ቮይስ ኦፍ ኢትዮጵያ ስዊድን ፌስቡክ ላይ ብትገቡ በቀጥታ ታገኙታላችሁ ይላል የቴክኒኩ ክፍል።
Afana mandu bata akatambo vigaya butu sawal chankabdu badu barba chankabdu
አድማጮቻችን ማረሚያለን። የኢትዮጵያ ድምጽ ሬዲዮ በፌስቡክ ላይ የምታገኙት Ethiopian Voice Sweden በሚለው ነው። ደግመዋለሁ፣ Ethiopian Voice Sweden በቀጥታ ታገኙታላችሁ።
አድማጮቻችን እንዲህ እንዲያያልን የዜና ወዳችን ተከትለን አሁን ላይ ደርሰናል። አሁን ላይ ደግሞ በአሁን ሰዓት በኢትዮጵያ ውስጥ የተነሳውን ህዝባዊ እንቢተኝነት ከፍተኛ ፍርሃት ውስጥ የከተተው የወያኔ ወይም ህወሓት መራሹ መንግስት ይህንን ህዝባዊ ነውጥ ወይም ህዝባዊ እንቢተኝነትን ለመቀልበስ የሚያስችለውን አቅም ለማመቻቸት በተለይ በሶማሊያ ልዩ ፖሊስ ላይ ከፍተኛ ከፍተኛ ሊባል በሚችል ደረጃ ሁኔታ መሳሪያዎች እያስታጠቁ እንደሆነ መረጃዎች ደርሶናል። ያንንም በተመለከተ ስለ ሁኔታው ጠቅለል ያለና ጥልቅ እውቀት ካለው አቶ አብዱላሂ ሁሴን ጋር የተወሰነ ቆይታ እናደርጋለን። አቶ አብዱላሂ በክልል 5 ሶማሊያ መስተዳድር ውስጥ በሆኑበት ጊዜ የሶማሌ ክልል ወጣቶች ፌዴሬሽን ሊቀመንበር እንዲሁም የኢትዮጵያ ወጣቶች ፌዴሬሽን ኤክስኪዩቲቭ ኮሚቴ አባል በመሆን አገልግለዋል፣ መስራችም ናቸው። ከዛም በተጨማሪ የሶማሊያ ክልላዊ ዌብሳይት ወይም አካራ ኒውስን በበላይነት ዴቨሎፕ ከማድረግ ጀምሮ በበላይነት ከመቆጣጠር ድረስ ያደረጉት ነበር። ይህ ዌብሳይት በዋናነት የክልሉ ፕሬዚዳንት ወይም አስተዳዳሪ የሆነው አቶ አብዲ ሙሐመድ ዑመር የሚጠቀሙበት ዌብሳይት ነው። ከዛም በተጨማሪ የክልል 5 መስተዳድሩ ፕሬዝዳንት የወጣቶች አማካሪ በመሆን አገልግሏል። ከዚያም በኋላ አገር ጥሎ እስከወጡበት ድረስ በሶማሊያ ክልል ውስጥ ያሉት የተለያዩ የኦዲዮ ቪዥዋል ስርጭቶች ላይ በበላይ ዳይሬክተርነት ሲያገለግሉ የቆዩ ወጣት እንግዳችን ነው። ከሱ ጋር ስለ ሁኔታው አጠር ያለ ቆይታ ከአህመድ ጋር ያደርጋሉ። ወደ ፕሮግራማችን ይላሉ።
ጠናስትልኝ አብዱላሂ፣ እንግዲህ ጥያቄያችንን አክብረህ በድጋሚ ባለፈው ሳምንት ማግኝተን ነበር። ዛሬም ከኛ ጋር ስለሆን ከፍ ያለ ምስጋና ከኢትዮጵያ ድምጽ ሬዲዮ አዘጋጆችና በአድማጮቻችን ስም አቀርብልሃለሁ። ወደ ጥያቄ በቀጥታ ልግባና አሳሳቢ የሆነውና አሁን ምን ሰማው የሚያስደነግጥ ዜና አለ። ወያኔ በደረሰበት ተቃውሞ በተለይ በአማራውና በኦሮሞ መካከል ያለው በህብረት የመስራት ሁኔታ ስላደናገጠው ወደ ሶማሌ ወንድሞቻችንና እህቶቻችን ዞሮ እነሱን ማስታጠቅ ጀምሯል የሚል ወሬ እንሰማለን። ይሄ ነገር ምንድን ነው? እስቲ ስለዚህ ነገር አጠር አድርገብት ነግረን ከዛ በኋላ ወደ ዝርዝሩ እንገባለን።
አመሰግናለሁ አህመድ። ያው እንዳልከው ወያኔ እስከዛሬ ሲሞክር የነበረው ኦሮሞና አማራን ለማጋጨት ነበር። ያ ሳይሳካ ሲቀርና ህዝብ እየነቃበት ሲመጣ ከአማራና ኦሮሞ ቀጥሎ ያለው በብዛት ሶማሌ ስለሆነ ለዛ ነው ወደ ሶማሌ የሄዱት። ሶማሌም ያው እንደ ልክ እንደ አማራና እንደ ኦሮሞ ወያኔዎች ያዘጋጁት ፕሮፓጋንዳዎች አሉ። ወደ ሶማሌ ክልል ውስጥ እንትን ሲያደርጉ የነበሩት እና አሁን ምን እያደረጉ ነው ያገኘነው ኢንፎርሜሽን ልዩ ፖሊስን በከባድ መሳሪያ አስታጥቀው ከኦሮሞ ህዝብ ጋር ለማፋጀት ነው እንትን ያደረጉ ያሉት። ልዩ ፖሊሶች ማለት ያው እንደ አጋዚ ናቸው፣ ራሳቸው የፈጠሩት ሰዎች ናቸው። እስከዛሬ ሶማሌ ክልልን ግዲያውም ሴት ልጆችን የሚደፍሩት እንደዛ አይነት ነገሮች አሰቃቂ የሆኑ ድርጊቶችን የሚፈጽሙት ልዩ ፖሊሶች ናቸው። እነኛ ልዩ ፖሊሶች አሁን በበለጠ በከባድ መሳሪያ በመስጠት ኦሮሚያ አካባቢ በመውሰድ ህዝብ እንትን ለማድረግ ነው ሐሳባቸው።
የሶማሊያ ልዩ ፖሊስ የተለየ አቋ አደረጃጀት አለው የሚባል ዘና ያለ ምንድነው የተለየ የሚያደርገው ከሌሎቹ ልዩ ፖሊሶች?
የሶማሌ ክልል ልዩ ፖሊስ ሲያዋቅሩ እንግዲህ እንዴት ነው ያደረጉት መሰለ፣ መጀመሪያ መከላከያ ውስጥ የነበሩትን ሶማሌዎች በመሰብሰብ ከዛ በኋላ ደግሞ ከክልል ውስጥ እነዚህ ግመል ጠባቂ የነበሩት ምንም ያልተማሩ ልጆችን ከተማ ውስጥ እነኚህ ትምህርትም ያልተማሩት ምንም ላይፍም የሌላቸው ሰዎችን ሰብስበው አንድ ላይ ካምፕ አስገብተው አብዛኛውን ዋናውን ያስተማሩት ነገር የሳይኮሎጂ ትምህርት ነው። ብሬን ዎሽ በማድረግ እነሱ ወደሚፈልጉት አይነት ሲስተም ነው ያስገቧቸው። እና ልዩ ፖሊሶች የገዛ እናታቸውን ግደሉ ቢባሉ የሚገሉ አይነት ሰዎች ናቸው። ለምሳሌ አንድ ቀን ምንድነው የተፈጠረው መሰለ፣ አንድ ልዩ ፖሊስ የኢሂቱን ቤት ምሳ ለመብላት ይሄድና ከአማቹ ጋር አንድ ላይ ምሳ እየበሉ አማቹ እንዱ የራሴ ሰው ነው ብሎ ስላልፈራ እናንተ ሰው ብዙ እንትን ያደረገ ነው ለምን ትንሽ ረጋ ትሉም ብሎ ይለዋል ልዩ ፖሊሱን ማለት ነው። ያ ልዩ ፖሊስ ወደ ሌሎች ልዩ ፖሊሶች ይሄድና የኢሂቴ ባል እንዲህ አይነት ነገር ስላለኝ እኔ ትንሽ ስለከበደኝ ኑና እናንተ ደብድቡት ብሎ ኢሂቱን ቤት ወስዶ ያስደብድባል፣ የራሱ የኢሂቱን ባል ማለት ነው። እና እንደዛ አይነት ሰዎች ናቸው ልዩ ፖሊሶች ማለት አጋዚ እንደማለት ናቸው።
ስለዚህ ይሄ የተለመደ ነው ማለት ይቻላል በወያኔ አሰራር ደካማ ሰዎችን ውቀትም ትምርትም የለላቸውን ስራ ፈቶችን ያሰባስብና ምን ይቅድም ስናገር ነበር እንደዚህ ነበር የሚያደርጉት። በጎጃም በምን ሲገቡ ሲቆጣጠሩ አካባቢዎቹን ቀን ስራ የለለውን ዱርየውን ስራ ፈቱን እነዚህን ይሾሙ ነበር። ይሾሙና ተቆጣጥሩ ይሏቸዋል። እነዛ ደግሞ ተመልሰው ስራ አጥነት ቦታ መግባስ ለማይፈልጉ ያችን እንዳያጡ ሲሉ ግደሉ ቢባሉ እናታቸውን ይገሉ ነበር ይባል ነበር ያን ጊዜ። እና እንደሱ ነው የምትለው የነዚህም የሶማሌ ልዩ ፖሊሶች አደረጃጀት
በትክክል? አዎ። ያው ቀደም ሲል እንደነበረው ምንም አይነት ህይወት የሌላቸው ሰዎች አሉ፣ እነዚህ ስራት ፈት የሆኑ ድርዮች፣ ከዛ ባለፈ ደግሞ ግመል ጠባቂዎች፣ ምንም ያልተማሩ ገጠር ውስጥ የሚኖሩ ከግመል ጋር የሚኖሩትን ሰዎች ነው አንድ ላይ ሰብስበው እንትን ያደረጋቸው ማለት ነው። እና ዋናው ታክቲካቸው ምንድን ነው? ስራ ቢሰጡት እንደ እግዚአብሔር የሚቆጥራቸው አይነት ሰው ነው የሚፈልጉት። ምንም ነገር የሌለውን ሰው አንስተህ የሆነ ነገር ስታደርግለት፣ በዚህ ላይ ደግሞ የሳይኮሎጂ ትምህርት ስታስተምረው ከወያኔ ውጭ የሚያውቁት ነገር የላቸውም። እና ተመሳሳይ አይነት ሁኔታ ነው እየተቀመጠ።
እስቲ የእንደዚህ አይነት ሰዎችን ነገር ካነሳን አይቀር ወደ ፕሬዝዳንቱ ልውሰድህ። እስቲ ስለ ፕሬዝዳንቱ ንገረን። ምን አይነት ሰው ነው? ምን አይነት ትምርት ያለው ነው? ምን አይነት ከህዝብ ጋር ያለው ግንኙነት ምንድነው? አነሳሱስ እንዴት ነው? እንዴት ፕሬዝዳንት ይሆን ነው? እስቲ አጫውተን።
ፕሬዝዳንቱ ደጋሃቡር የሚባል ከተማ ነው ተወልዶ ያደገው። እኔም የዛ አካባቢ ሰው ነኝ። ያንድ ከተማ ልጅ ነኝ። ከ8ኛ ክፍል ነው ትምርቱን ያቋረጠው። ደጋሃቡር ልጅ ያለ እንት ነበር የሚሰራው የኤሌክትሪክ ስራ ነበር የሚሰራው። የኤሌክትሪክ ስራን ተምሮ ምናምን ሳይሆን
በለምድ
ሰፈር የዞሩ ቤቴ ላይ የወጡ የሚጠግኑ ሰዎች አሉ አይደል?
አዎ። የነሱ አሲስተንት ረዳት ሆኖ ነው ማለት ነው።
እነዛ ናው እንደ ረዳትነት አብሮ በመዞር ምናምን። ኤሌክትሪክም ጎብዝ ነበር ለነገሩ፣ ብዙ ነገሮችን ይሰራ ነበር ኤሌክትሪክ ጋር በተያያዘ። እና በዛ ምክንያት የኤሌክትሪክ ስራን መስራት ጀመረ። እና ሰፈር ውስጥ ብቻውን ነበር ከአካባቢው ኤሌክትሪክ ችሎታ የነበረው ሰው ማለት ነው። እና ብዙ ሰዎች ይጠሩታል ኤሌክትሪክ አንድ ነገር ሲበላሽ መብራት ሲበላሽ ገመድ ሲቆረጥ ምናምን እየጠሩ ያሰሩት ነበር። በእንደዛ አይነት ሁኔታ ውስጥ ያለ ከመከላከያዎች ጋር መስራት ይጀምራል። ከደጋሃቡር መከላከያ ከነበሩት ማለት ነው።
እንዴት ሊገባቻለው ወደዛ?
ወደዛ ለመግባት ቀላል ነው። ያው ተጠግተ እንትን ማድረግ ነው። ግን ልጁ ምን ነበር የሚሰራው መሰለ? ብር ስለማይበቃው መሰለኝ ሌሊት የወጣ ይቆርጥ ነበር። ኤሌክትሪክ ያባላሻል ራሱ ማለት ነው። ብቻውን ስለሆነ የኤሌክትሪክ ችሎታ ያለው ሰው ዛ አካባቢ በኦን ዘ ኔክስት ዴይ እንዲጠራ ማለት ነው።
እና በማግስቱ ይጠሩታል ማለት ነው።
በማግስቱ ይጠሩታል ያሰሩታልና ብዙ ሰዎች በጣም ሲሰለቻቸው አንዳንድ ጊዜ የሆነ ይደበድቡት አይነት ነገር እንደነበረም የምል ነገር ነው ያለው። ያው በእድሜ ይበልጠኛል የታላቅ ወንድሜ ጓደኛ ነበር በደንብ አላውቅም እኔ ሁኔታው።
ኦኬ።
ያለው ኢንፎርሜሽን ግን እንደዛ ነው። በእንደዛ አይነት ሁኔታ ውስጥ ያለ ነው ወደ መከላከያ ተጠጋው። ብዙ ቂም ስለነበረበት ለመከላከያ የተለያዩ ኢንፎርሜሽኖች እየሰጠ ሰውን ያሳስራል፣ ምን ይላል፣ ቶርቸር ያስደርጋል። ግን አይታወቅም ነበር
ማን እንደሆነ
አይታወቅም። እሱ ወደ ስልጣን ከገባ በኋላ ነው ይሄው ኢንፎርሜሽን የወጣው።
እሱ እንደሆነ ፊት ኢንፎርሜሽን እየሰጠ የሚያስደብድበው እንዲሰቃዩ የሚያደርገው
ትክክለው በኦፊሻል ሆኖ ወደ ደህንነት ውስጥ ከገባ በኋላ ነው በደንብ የታወቀው ማለት ነው። እና መከላከያዎች እሱን ሊጠቀሙበት የቻሉት በየቤቱ ይዞር ነበር ኤሌክትሪክን እየጠገነ፣ ስለዚህ መረጃ ያገኛል በሚል ነው መሰለኝ። እሱ ግን ከሰዎች ጋር ብዙ ችግር ስለነበረበት ያንን ቀሙን ለመወጣት ነው ብዙ ነገሮችን የተጠቀመው ማለት ነው። እና አስተዳደጉ እንደዛ ነው። በዛ ሁኔታ ውስጥ ያለ ነው ወደ ጅጅጋ ከደጋሃቡር ወደ ጅጅጋ አምጥተው ስራውን የቀጠለው ማለት ነው። የደህንነት ስራውን ጅጅጋ የተወሰነ ጊዜ እንደቆየ የገቢዎች ቢሮ ባለስልጣን አድርገው ተነበረ። ዋና ባለስልጣን ሳይሆን የታክሲ ምናምን ኤክስፐርት ነገር።
ይሄ ሁሉ ከ8ኛ ክፍል የወጣ ግለሰብ ነው።
አዎ። እና ገቢዎች ቢሮ ውስጥ ታክሲ ቢሮ ውስጥ ገባ። የተወሰነ ብር ማግኘት ጀመረ። እሱም ያው ብር በመስጠት ጎበዝ ነው ሰውየው። ለመከላከያዎች ብር ይሰጣል። ከዛ ወዲያው የኢንቨስትመንት ቢሮ ኃላፊ ያደረጉት። ትንሽ እንደቆየ ሞርም ብዙ ብርም ስለአገኘ ብዙም መክፈል ስለጀመረ ወዲያውኑ በአንድ አመት ውስጥ ነው መሰለኝ የክልሉ ዋና ሰጥታ ዘርፍ ኃላፊ ያደረጉት። እዛ ላይ ነው በቃ በጣም ፓወርፉል የሆነው ይሄ ልዩ ፖሊስም ሴኩሪቲም ሁሉም ስራውን የጀመረው እዛ ሰጥታ ዘርፍ ሆኖ ነው። ከዛ በኋላ በአጭር ጊዜ ውስጥ ወደ ፕሬዝዳንትነት መጣ ማለት ነው።
እንዴት መጣ? ፕሬዝዳንት ተመርጦ ነው? ምን ብሎ አንስተው ቁጭ አረጉት?
ምርጫ የሚባል ነገር የለም። ያው ሶዴባ አሁን ኢሶዴባ ብለውታል። የሶማሌ ክልል ዲሞክራሲያዊ ምናምን ፓርቲ የሚባል አለ። ለነዛ ይደወልና ተገናኝታችሁ ለፕሬዝዳንትነት አቅርቦት ይባላል። ከዛ በኋላ ፓርላማ ያዘርቀዋል ማለት ነው። ምርጫ ምናምን ይባል ነገርማ የለም። ያው እንደ ሌሎች አካባቢዎች ማለት ነው።
ይሄ ሰው የስልጣን ላይ ከወጣ በኋላ ምን አይነት ስራ ነበር የሚሰራው? ወደ ሌሎች ጥያቄዎች እንሄዳለን፣ ግን እስቲ የዚህን ሰው ኢንተረስቲንግ ነው። ምክንያቱም አሁን ምን ሰማችሁ አንዳንድ ዜናዎች የሶማሌ ክልል ለትግራይ ገንዘብ ሰጠ እርዳታ ምናምን ስንሰማ የሶማሌ ክልል ገንዘብ አያስፈልገውም ራሱ 10 ሚሊዮን ነው ምናምን ልክ እንደ አፋሩ ይሄዱ እጅ ነሳሉ ለመቀሌ የሶማሌው ጥጋብ ነው ሆኗል ማለት ነው ምንድነው እስቲ ነገር ምንድነው የሰውዬ
ሰውየው እንዴት መሰለ ወደ ስልጣን ሊያመጣ የቻለው ሁለት ነገሮች ናቸው አንደኛው ከመከላከያ ጋር ይሰራ ስለነበርና መረጃ ስለሚሰጣቸው ሁለተኛው ደግሞ ብር ስለተጠቀመ ነው አሁን ለምሳሌ የገቢዎች ቢሮ ስራ ሲጀምር እዛ ቢሮ ውስጥ ብዙ ሙስና ይሰራል እዛ ውስጥ የሚሰራ ሰው ብዙ ብር ያገኛል ማለት ነው ከዛ ከመጀመሪያ ጀምሮ ከዛ ቢሮ ብር ማግኘት ሲጀምር በደንብ መክፈል ጀመረ ለመከላከያዎች በደንብ መክፈል ሲጀምር ደግሞ ከአንድ ባለስልጣን ወደ ከፍ ያለ ባለስልጣን እየሄደ መጣ ማለት ነው ከዛ በኋላ ኢንቨስትመንት ቢሮ ሲገባ ቢሮ ሐላፊ ያደረጉት ብዙ ብር አገኘ ከነበሩት በመከላከያ ባለስልጣኖች የበለጠ ሞር ብር እየከፈለ ከፍ ያሉትን ወደ ከፍ ያሉት ጋር መሄድ ጀመረ ከዛ በኋላ ተዘርፍ ሐላፊ ሆነ በብሩ ማለት ነው ተዘርፍ ሐላፊ ከሆነ በኋላ ከማንጋ መስራት ይጀምራል መሰለ ሐረር ተቀማጭነቱን ሐረር ካደረገው አብርሃ የሚባል የመከላከያ ሰራዊት የምስራቅ እዝ ወይም ይሄ የሐረር ገይ ወይም ኦጋዴን ውስጥ ያሉትን መከላከያዎችን የሚያዝ ሰው አለ የህወሓት አባል ነው ከሱ ጋር በቅርበት መስራት ጀመረ የክልሉን ባጀት ለሰጥታ የተባለውን ባጀት ያው ምናልባት 70% ወይ 80% ለሱ ሰው የመስጠት ጀመረ ያ ሰውዬ ነው ፕሬዝዳንት እንዲሆን የነበረውን ፕሬዝዳንት አባሮ ይሄ ያሁኑ ፕሬዝዳንት ወደ ስልጣን እንዲመጣ ያደረገው ማለት ነው
ጀነራል አብርሃ ወይንም ደግሞ ኳርተር ማን ነው ስለሱ ነገርን ጀነራል አብርሃ ወይም ኳርተር ማን ነው
ጀነራል አብርሃ ማለት የህወሓት አባል ነው
የትግራይ ተወላጅ ነው
ያው ሐረር ነው የተቀመጠው በመስራቅ ወይም በሶማሌ ክልል ውስጥ ያሉትን መከላከያዎች በሙሉ እሱ ነው በላይ ሆኖ የሚቆጣጠረው ማለት ነው እሱም ቀጥታ ያው መለስ ይያለ ከመከነ መለስ ጋር ምናምን ነበር አሁንም ካሉት ጋር ነው ቀጥታ እንትን ሚለው ስለዚህ እሱ ነው ሶማሌ ክልል የሚያስተዳድረው ማለት ነው
ስለዚህ የሶማሌ ክልል በፌደራል ሲስተም ውስጥ የራሱ አስተዳደር የሚባለው ዝም ብሎ ስም ነው የምትለው ለስሙ ነው እንጂ ሐላፊዎቹ የትግራይ ባለስልጣኖች ናቸው ማለት ይቻላል
ያው ፌደራል የሚባል ነገር የለም እንዱ ለስሙ ነው እንጂ ሶማሌ ክልል ብቻ ሳይሆን ኢትዮጵያ ውስጥ ፌደራል የሚባል ነገር እንደሌለ እናውቃለን የሶማሌ ክልል ግን ትንሽ ለየት የሚያደርገው ምንም አይነት እንትን የለም ማለት አንድ ሰው ነው የሚያስተዳድረው አብርሃም የሚባለው ሰው ነው የሚያስተዳድረው ሚቀየር ባለስልጣንም ቢኖር ሚባረር ቢኖር ሚሾም ቢኖር ሚገደል ሰው ቢኖር ሚታሰር ሰው ቢኖር እያንዳንዱ ነገር የሚመጣው ከአብርሃ ነው ስለዚህ ፕሬዝዳንት ሆኖ ክልሉን እየመራ ያለው አብርሃ ነው ማለት ነው በጀቱንም ቢሆን ማንኛውም ሶማሌ ክልል ውስጥ የሚፈጠረው ነገር አብርሃ ነው በበላይነት የሚያዘው
ፕሬዝዳንቱ በግል ህይወቱ ላይ የሚሰራቸው ከጥቅም ከማግኘት በስተቀር የሞራል የሌላቸው ስራዎች አሉ ይባላል ምንድነው የሚያደርገው ሰው እንደፈለገ ቢፈልግ ማስገደል ማሳሰር የፈለጋትን ሴት ማያ እንደዚህ ነገር ይባላል ምን ያህል እውነት ነው የምታቀዋለ
እነሱ ምንማውቀው ይሄ ሴት የተባለው ሴትን አስገድዶ የመውሰድ ባህል የለውም እኔ እሱን አይቼው አላውቅም ሴት አስገድዶ ራሱ ይዞ ሲሄድ አይቼ አላውቅም ነገር ግን ሰውየው ምንድነው መሰለ ሳይኮሎጂካሊ ችግር ሊኖርበት ይችላል ለሁለት ደቂቃ ደስተኛ ይሆንና ለሚቀጥሉት ሁለት ደቂቃዎች ደግሞ በጣም ይናደዳል በጣም አሰቃቂ የሆኑትን ትዛዞች ያስተላልፋል
ለምሳሌ
አሁን ደስተኛ ሆኖ ሳለ በሚቀጥለው ሰዓት ልዩ ፖሊሶች ጋር እየደወለ የተለያዩ ፖሊሶች ጋር እየደወለ ሰዎችን እንዲገሉ በጥይት እንጀብድቡ ምናምን የሚያዝ አይነት ሰው ነው እና ሰውየው በጣም ጨካኝ ነው። ሰው ልጅ ማድረግ የማይችላቸውን ድርጊቶች ማድረግ የሚችል ሰው ነው። ለምሳሌ ከድሬዳዋ የ14 ዓመት ሴት ልጅ በእጁ ደብድቦ ድሬዳዋ ሄዶ በእጁ ደብድቦ ለኦብነክ ትሰራለች ብሎ ማለት ነው። የ14 ዓመት ልጅ ነች፣ ምንም ታውቀው ነገር የላትም። በእጁ ደብድቧት ከዛ ወደ ጅጅጋ አምጥቶ ቶርቸር ለሚያደርግ ሰውዬ ሰጥቷት ማለት ነው። በኤሌክትሪክ ቶርቸር እንድትደረግ ያደረገ ሰው ነው። ማለት እንዲህ አይነት ነገሮችን የሚፈጽም ሰው ነው። ያ 14 ዓመት ሴት ልጅ ላይ እንደዛ አይነት አሰቃቂ የሆነ ነገር ማድረግ የሚችል ሰው ነው። እና ሰውየው ይሄ ማያደርገው ነገር የለም ማለት መጥፎ የሚባሉት ነገሮች በሙሉ ያደርጋል ማለት ነው።
ወያኔዎች ደግሞ የሚፈልገውትን ነገርን ስለሚያደርግላቸው እንደፈለገ መውጣት መግባት ይችላል የሚል አንዳንድ ዜናዎች እንሰማለን። ወደ ውጭም ሆነ የትም እንደፈለገ
ያው እንግዲህ ሰውየው ለወያኔዎች ፐርፌክት አይነት የሆነ ሰው ነው ለወያኔዎች ማለት ነው። የሚፈልጉት ነገር ማድረግ ብቻ ሳይሆን ደብል አርጎ ነው የሚያደርገው።
ለምን ማለት ነው?
ለምሳሌ ያንድ አካባቢ ሰዎች ቢያስቸግሩና እስቲ እነዚህን ሰዎች አንድ በላቸው ወይ አስፈራራቸው ምናምን ብለው ቢሉት ቀጥታ ሄዶ ወደ ጥይት ነው እሱ የሚገባው። እና ወያኔዎች ሁሉ ጊዜ አንድ ነገር ሲነግሩት ያንን ደብል ያደረገ ነው እነሱን ሞር ለማስደሰትና የበለጠ እንዲቀበሉት ለማድረግ ነገሮችን ደብል ያደረገ ነው የሚሰራውና የት ይሄዳል? አሁን ከሀገር ቤት ወጥቶ ወደ ሀገር ይመለስ ነው እንጂ ኮሌላ ምንም ሄጃ የለውም። ይሄን ያውቁታል።
ይሄንን እንዲህ አይነት ሰው የሶማሌን የልዩ ፖሊስ በአመራር ደረጃ የሚስ ከሆነ ምንድነው የሚታይ አደጋ? እንግዲህ ልዩ ፖሊሱ በከባድ መሳሪያ ሊታጠቅ ነው የሚባለው። ምንድነው ያ ልዩ ፖሊስ በኦሮሞ በዛ አካባቢ የሚኖረው በኦሮሞ በአማራው በሌላውም ህዝብ ላይ ሊያደርሰው የሚችለው ወይንም በአጠቃላይ ወያኔ በሚጠራው ኢቭን በሶማሌው በንጹህ ሶማሌው ህዝብ ላይ ሊያደርሰው የሚችለው እንዴት ይታያል?
ምናልባት አያይዘን አንድ ላይ እንድትመልስልኝ የምፈልገው ጥያቄ ምንድነው? ይሄ በሶማሊያ አንተም በነበርክበት ጊዜ ቢፒአር ፕሮሰሰሪ ስራ ላይ ኢምፕሊመንት ከሆነ በኋላ በተለያዩ ክልል የሚኖሩ ዜጋዎችን ቴክኒካል በሆነ መንገድ ከሶማሊያ ማህበረሰብ ጋር እንዲቃረን ወይም የሚጣላበትን ነገር ቀጥታ ትእዛዝ ከበላይ መጥቶ ተግባራዊ ላይ ውሏልና ያንንም አንድ ላይ እስቲ አያይዘህ ብትገልጽልን።
ፕሬዚዳንቱ ማለት ወያኔን ለማስደሰት የማያደርገው ነገር የለውም ባጭሩ። አንድ ነገር ወያኔን ሊያስደስት ይችላል ብሎ ካሰበ ያንን ነገር ከማድረግ ምንም በቃ ወደ ኋላ አይልም። እናቱን የመግደል ለምን አይሆንም? እና ልዩ ፖሊሶች በጣም ብዙ ሶማሌዎች ማለት መቁጠርም አይቻልም። ከዚህ በፊት ተስተውስ እንደሆነ በቪዲዮ አይተንም ነበር የተለያዩ ሰዎች እስር ቤትም ሆነ ገጠርም ሆነ ማለት በጣም ብዙ ሶማሌዎችን ነው እስከዛሬ የገደሉት። እና በጣም ጨካኝ ናቸው። ሳይኮሎጂካሊ የተቀየሩ ሰዎች ናቸው። የሚያደርጉት ነገር የማያውቁ ሰዎች ናቸውና በሱ ትዛስ ነው የሚሰሩት። እሱ ማለት ደግሞ ከምንም ነገር ወደ ላይ የማይል ሰው ነው። ስለዚህ ልዩ ፖሊስን በበለጠ ከባድ መሳሪያ አስተጣቀው ያው ማድረግ የምችሉት አሁን ወያኔ አማራና ኦሮሞን እየፈራ ነው ያለው። በሶማሌ በኩል ያው ሶማሌዎች ከኦሮሞ ጋር ድንበርም አለ ያቀርበታው ማለ እና የኦሮሞን ህዝብ ለእንትን ለማድረግ ነው ልዩ ፖሊስን አሁን ያስተጣቀው ያሉት። ስለዚህ any day any minute ትዛዝ ከተሰጣቸው ቀጥታ ኦሮሚያ ውስጥ ገብተው የመጨፍጨፍ ስራቸውን እንትን ይላሉ ማለት ነው።
ይሄና አደጋ ይታያል ማለት ነው።
ይሄ አደጋ በደንብ ይታያኛል። አው
ምን መደረግ አለበት?
ማድረግ ያለብን ያ ህዝባችን መከስከስ ነው። የኦሮሞ ህዝብና የሶማሌ ህዝብ ይሄን የወያኔ ስራ መሆኑን ተረድተው አብረው መቆም አለባቸው። ይሄንን ለማስቆም ህዝብ እጅ ለእጅ ተያይዞ አንድ ላይ መስራት አለበት። በዛ ነው ማስቆም የምንችለው እንጂ ከዛ ውጪ ሌላ ምንም ማድረግ የምንችለው ነገር የለም። ያው ልዩ ፖሊሶች በእጃቸው ነው ያሉት። እኛ ማድረግ ምን ይችላል እንደ ህዝብ አንድ ላይ ቆመን ማድረግ ምን ይችላል አንድ ላይ ተባብረን ይሄንን ስርዓት አንድ ላይ ሆነን መዋጋት ነው ያለብን።
ቀደም ጥያቄ
አለ ወደ PPR ለመለስ PPR የሚለው ፕሮግራም ወደ ሶማሌ ክልል ሲገባ እዛ ነበርኩኝ የካቢኔ ስብሰባ ውስጥ ነበርኩ እና ያው PPR የተባለው ስሉ የነበረውት ምንድነው እንደ ሶማሌ ክልል አሁን ለምሳሌ ሶማሊኛ የማይችል ሰው ከስራ መውጣት አለበት ማለት ህዝብን ማገልገል የማይችል ሰው ህዝቡ ሶማሊኛ ስለሆነ የሚናገረው እንደዛ አይነት ነገር ነበር የተባለው በውስጡ ግን የአማራ ተወላጆችን ከስራ ለማስወጣት ነበር ፕሮግራሙን ከላይ የተላለፈው ማለት ነው እና ካቢኔ ውስጥ ነበርኩኝ ከጽዳት ሰራተኛ ውጪ መባረር እንዳለባቸው ነው ተዛዙ የሚለው የነበረው ቀጥታ ወደ ተግባር ነው የገቡት በጣም የሚገርመው ነገር የአማራ ተወላጆችን ብቻ ነበር ሲያባሩ የነበሩት እና ብዙ ሰዎችን ከስራ አስወጡ ከመንግስት ስራ ማስወጣት ብቻ ሳይሆን የመንግስት ቀበሌ ቤቶች ውስጥም የነበሩት ሰዎች ክራይ ቤትም ተከራይተው የነበሩት ሰዎችን በሙሉ ያስወጡ ብዙ ሰዎችን ሜዳ ላይ ጣሏቸው ማለት ነው። በዛ የተነሳ ብዙ ተማሪዎች ከትምህርት ቤት ድሮፕ አውት ያደረጉ ተስፋ እየቆረጡም እንደነበር አስታውሳለሁ። እና PPR የተባለው ፕሮግራም የአማራ ተወላጆችን ከሌሎች አካባቢዎች ለማጽናት የሚል አይነት ነገር ነበር ወያኔዎች ሲሰሩ የነበሩት ማለት ነው። እና ተዛሱ ቀጥታ ከአዲስ አበባ የተላለፈ ተዛዝ ነበር።
እኔ አንድ ጥያቄ ላንተም ጠይቀው ይሄ የብሔር ፖለቲካ ሶማሌና ኦሮሞን አማራና ሶማሌን ያጋጨ ነው። አንዳንድ ብሔሮች ምን ይላሉ መንግስት የፈጠረባቸውን ግጭት ለምሳሌ አማራና ኦሮሞ ይጋጫሉ ያው የሚፈጠረው ደግሞ መንግስት ነው እና ሁለቱም ብሔሮች አማራ ገደለኝ ኦሮሞ ገደለኝ የሚል አይነት ችግር ፈጥሯል። ይሄ በ25 አመት ሂደት ውስጥ የሶማሊያ ብሔር ከሌሎች ብሔሮች ጋር የሚፈጠረውን ግጭት በምን አይነት እይታ ያያዋል? አማራ ጠላቴ ነው ኦሮሞ ጠላቴ ነው ገዳይ እንደዚህ ይላል ይገልጻዋል ወይስ ምን ይላሉ?
የሶማሌ ህዝብ እንግዲህ ወያኔዎች ልክ እንደ አማራና ኦሮሞ ላይ እንደሰሩት ሁሉ ሶማሌ ላይ ብዙ ፕሮፓጋንዳዎች ሰርተዋል። በጣም አንድ የነበረው ፕሮፓጋንዳ አማራ ማለት ደርግ ማለት ናቸው። አማራዎች ወደ ስልጣን ከመጡ እንደ ደርግ ነው መልሰው የሚጮኩናቸው የሚል ፕሮፓጋንዳ ነበር ህዝቡ እንትን ሲያደርጉ የቆዩት ማለት ነው። ከተወሰነ ጊዜ በኋላ ግን እንዳውም ደርግ ይሻል ነበር የሚል ነገር ነው የመጣው
በህዝቡ ዘንድ
ማለት ነው።
አማራ
እንዳውም ደርግ ይሻል ነበር አሁን ካለው መንግስት ምክንያቱም በደርግ ጊዜ እኔ ደርግን ለመደገፍ ወይ ደርግን አፕሪሺየት ለማድረግ ሳይሆን አንደኛ ነገር ደርግ የደርግ ወታደሮች ሰው ቢገሉም ከከተማ ውጪ ወጥተው አያውቁም። ገጠር ይሄሩ ገጠሬዎችን ባለግመሎችን ይሄሩ አይመቷቸውም ነበር። ከተማ ላይ ነበር ችግሩም የነበረው። እንደዛውም ሆኖ አንዳንድ ጊዜ ወታደሮች ለምሳሌ ወይ ሴት ቢደፍሩ ወይ መንግስት ከማያውቀው ነገር ውጪ በራሳቸው የሆነ ነገር ቢያደርጉ እርምጃ ነበር የሚወስዱት።
መንግስት ራሱ እርምጃ ይወስድባቸው ነበር።
ከዚህ በፊት ብዙ ጊዜ ደጋግመን ተናገርኩት ወርደር የሚባል ዞን አለ ሶማሌ ክልል ውስጥ። ሶስት ወታደሮች ከካምፕ ወጥተው ሴት ደፍረው ተመልሰው ካምፕ ይገባሉ። የዛ አካባቢ ሰዎች ኮቴያቸውን በመከተል የካምፕ የዛ ወታደሮች እንደሆኑ ካወቁ በኋላ ለዞኑ ባለስልጣን ይናገራሉ። በማግስቱ ሶስቱን ሰዎች ለይተው ያወጡና ህዝብ በተሰበሰበበት በጥይት ገደሏቸው። ይሄን ደርግ ነው ያደረገው። እና ያው ደርግ ላይ ብዙ ችግሮች ነበሩ። ነገር ግን ከወያኔ ጋር ሲነጻጸር ሰይጣንና መላእክ እንደማለት ነው። እና ሶማሌ ክልል ውስጥ እንዳውም ደርግ ይሻል ነበር የሚለው ነገር ሲነሳ ያ ፕሮፓጋንዳ ተሰበረ ማለት ነው። አማራ ሊመጣባችሁ ነው አማራ እንደዚህ ሊያደርግ ነው መናም የሚለው ነገር ቀረ። ናሱ ረጅም ጊዜ ማለወሰደም እኔ ማውቀው ማለት ነው። ያው ሰው ወያኔ ላይ ነው ወያኔ ነው ይሄ ችግር እየፈጠረ ያለው ምንም ያደረገ ያለው ህዝብም ከፋፍሎ እንደዚህ አይነት ፕሮፓጋንዳ ያደረገ ያለው ወያኔ ነው ብለው ነው የተነሱት የህዝቡ ኦሬዲ እንትን ያለው ማለት ነው ኦሮሞን በተመለከተ አንድ ያላቸው ፕሮፓጋንዳ ኦሮሞዎች በጣም ብዙ ስለሆኑ መሬታቸውን ሊወስዱባቸው ነው ወደ ኢትዮጵያን የማስተዳደር ስልጣን ቢመጡ የሶማሌን መሬት ይወስዳሉ ድንበር ስላላችሁ በጣም ለእናንተ ቅርብ ስለሆኑ መተው መሬታችሁን ይወስዳሉ ምናምን ነው ያም ሰው አልተቀበለም
ኢንተረስቲንግ ነገር ምንድነው ወያኔዎች ሁልጊዜ የያንዳንዱን ሰው ደካማ ጎን ፈልገው ነው በዛ ለመግባት የሚሞክሩት ሁልጊዜ የሚያደርጉት ይሄንን ነው ለነሱ እስከተቀመ ድረስ አገር እርስ በርሱ ቢባላ ህዝብ እርስ በርሱ ቢተላለቅ እነሱን ከተቀማቸው ግዴላቸው ይሄ ነው እናንተ ጋር እዛ ሶማሊያ አካባቢ የሚደረገው
በትክክለው ይሄ ነው አሁን ለምሳሌ ያው ኦሮሞ ውስጥም የራሳቸው የሆነ ፕሮፓጋንዳ አላቸው ለአማራዎችም የራሳቸው የሆነ ፕሮፓጋንዳ አላቸው በሁሉም አካባቢዎች በሁሉም ክልሎችና አካባቢዎች እንዲህ አይነት ፕሮፓጋንዳዎችን አዘጋጅተው ነው ለሁላችንም እስከዛሬ እንትን ሲያደርጉ የቆዩት ማለት ነው እና ይሄ ያው ከፋፍለ ግዛ የሚል ነገር ነው ይሄ ነው በቃ ባጭሩ
የፕሮግራማችን ማጠቃለያ ጊዜ ደርሷል ከመለያየታችን በፊት ምን መልእክት አስተላልፋለ እንግዲህ አንተ በተለያዩ የኢትዮጵያ ግዛቶች የኖርክ ስለሆነ ሁሉም አይነት ኢንፎርሜሽን አለ ይሄንን ችግር ለመወጣት ይሄን የከፋፍለ ግዛው አስተዳደር አሸንፎ ለመውጣት ምን ምክር ተሰጣለ
ምናልባት አመት ተጨማሪ አንድ ላይ የምታያይዘ ብትመልሰን ደስ ይለኝ ምናልባት እዚህ አካባቢ አንተም ካለ ቅርበት የተነሳ አንዳንድ የሶማሌ ማህበረቶች አሉ ኮሚኒቲዎችና በዛ ኮሚኒቲ ስር ኢትዮጵያ ውስጥ ያለው ሶማሌ ስላለው የኢትዮጵያ ማህበረሰብ ግንዛቤ ወይም አንዳንድ ስራዎች እንቅስቃሴዎች አሉ ወይ በምን ያክል ደረጃ እየተሰራበት ነው ወያኔ በዚህ በኩል የሚሰራቸው ፕሮፓጋንዳ አለ ከቀሪው የኢትዮጵያ ማህበረሰብ በመለየት ትግራይን እንደ ብቸኛ ምንድነው አዳኝ ኃይል አርጎ በመቁጠር ሌላውን ኃይል እንትን ሌላውን ኢትዮጵያዊ ወደ ጎን የሚተውበት ፕሮፓጋንዳ ይሰራልና ያንን ለማስቀረት ማህበረሰቡ የተሻለ ግንዛቤ እንዲኖረው የተለያዩ የሶማሌ ኮሚኒቲዎች የሚሰሩት ስራዎችም ካለ በዚህ አጋጣሚ ብትነግረን
እና እዚሁ አሁን ለፊት ከምታየን ላይቭ እየታየነው ፕሮግራማችን ከዛው ደግሞ አንድ ጥያቄ መጥቷል እንዴት ነው በዚህ ከወያኔ ጋራ የሚሰሩ ሶማሌዎች አሉ አሁን በዚህ በዲያስፖራው ውጪ ባለው ሶማሊያ ከመንግስት ጋራ እጅ ላይ ተያይዘው የሚሰሩ ሶማሌዎች እንዴት ነው ያገዛዙን አስከፊነትና ችግር አላዩትም ወይስ እንዴት አርጋው አስበው ነው አብረውት ሊሰሩት አደባባይ ላይ የሚወጡት የሚል ጥያቄ ቀጥታ መጥቷል
እሺ መጀመሪያ ማስተላለፍ የምፈልገው መልእክት ምንድነው እኔ ወደዚህ ወደ ውጭ ሀገር ከመጣሁት ጀምሮ አሁን 4 አመት ሆኖኛል የወያኔን ስራ ስለማውቅ ሁሉ ጊዜ ባገኘው ተጋጣሚ እጅ ለእጅ ተያይዘን አብረን ካልቆም ወያኔን መዋጋት አንችልም የሚል መልእክት ነበር እስከዛ ድረስ አስተላልፍ የነበረው ትዝ ይለኛል አገር ቤት ያለው አንዳንድ ጊዜ እነዚህ የተለያዩ መንግስትን የሚቃወሙት ውጭ ሀገር ያሉት ኃይሎች አንዳንድ ጊዜ ተገናኝተው ይነጋገሩ ነበር ወደ አንድ አይነት መድረክ ለማምጣት እንደዛ አይነት አጋጣሚዎች ሲፈጠሩ ወያኔዎች በጣም ነበር እንት የሚሆኑት በጣም በሳጩ ነበር በጣም ይፈሩ ነበር በየክልሉ እየደወሉ ለምሳሌ ሶማሌ ክልል እየደወሉ እንዲህ አይነት ነገር እየተካሄደ ነው ፕሮፓጋንዳቹን ደብል አርጉት ምናምን ብለው እንቅስቃሴ ይጀምሩ ነበርና ይሄ በጣም እንደሚያስፈራቸው ከድሮም ጀምሮ ትርድቼ ነበርና ምንድነው መረዳት ያለብን እንደ ሶማሌ ያው ደርግ ተመልሶ ይመጣል የሚል ነገር የለም ደርግ ተመልሶ የሚመጣበት ምንም አይነት ሁኔታም የለም ምክንያትም የለም የሚፈልግ ሰውም ያለ አይመስለኝም ሁላችንም የምንፈልገው አሁን ካለው ስርዓትና እስካሁን ከነበሩ ስርዓቶች የተሻለ የበለጠ ዲሞክራቲክ የሆነ ስርዓት የሚመጣበት ነው ሁሉም ሰው የሚፈልገው እና ያ ፕሮፓጋንዳ ነው ያንን መርሳት አለብን ያ ለዛ ፕሮፓጋንዳ መሸወድ የለብንም ሌላው ነገር ምንድነው ሁሉም ሰው መረዳት ያለበት ወያኔዎች እስከዛሬ የገዙት ለሁሉም የራሳቸው የሆነ ፕሮፓጋንዳ ሲያስተላልፉ ቆይተው ነው ለኦሮሞዎች ለ25 አመት ፕሮፓጋንዳ ሲያደርጉ ነበር ለአማራዎች ለ25 አመትና ከዛ በላይ ፕሮፓጋንዳ ሲያደርጉ ነበር ለሶማሌዎችም እንደዚህ ፕሮፓጋንዳ ሲያደርጉ ነበርና ፕሮፓጋንዳ መሆኑን አሁን ብናውቅም ስቲል ግን የተወሰነ ሳይድ ኢፌክት ሊኖር ይችላልና እነዛ ነገሮችን ተረድተን በተቻለን አቅም ለዛ በወያኔ ታክቲክስ አንሸወድ አንድ ላይ መተን እጅ ስንያያዝ ብቻ ነው ይሄንን ስርዓት መቀየር የምንችለው ስርዓቱን መቀየር ብቻ ሳይሆን አሁን ዛሬ ላይ አንድ ላይ ካልመጣን ዛሬ እጅ ለእጅ ተያይዘን አንድ ላይ ካልቆም የሚቀጥለው ስርዓትም የተበላሸ ነው የሚሆነው አሁን እንደዚህ በተወሰነ ደረጃ ክፍፍል ኖሮ የሚቀጥለው ስርዓት ቢመጣ አሁን ያለው ጋብ አሁንም ይኖራል ማለት ነው ስለዚህ ወያኔን መቀየር ብቻ ሳይሆን የሚቀጥለው መንግስት ጥሩ መንግስት እንዲሆን አሁን አንድ ላይ መምጣት አለብን የሚል መልእክት ነው ማስተላልፈው ሌላው እዚ ውጭ ሀገር ያሉት ወያኔን ደግፋለን ምናምን ብለው የሚሉት ሶማሌዎች የሶማሌን ህዝብ አይወክሉም እንሾርት የሶማሌን ህዝብ አይወክሉም እኔ የሶማሌን ህዝብን ወክላለሁ ብያል ናገር ማንም አልወከለኝም ለራሴ ነው የምናገረው የማውቀው ነገር ስለሆነ ነው ይሄ እንደዚህ የምለው የሶማሌ ህዝብን አይወክሉም የሶማሌ ህዝብ ማለት ከማንም የኢትዮጵያ ህዝብ በላይ በወያኔ የተጎዳ ህዝብ ነው በወያኔ ፕሮፓጋንዳ ያልተሸወረ ህዝብ ነው እነዚህ ግን ውጭ ሀገር ያሉት የተወሰኑ ሰዎች በብርና በተለያዩ ጥቅማ ጥቅሞች እና በተለያዩ የማስፈራራት ዘዴዎች የተያዙ ሰዎች ናቸው አንዳንዶቹ ያው ሆራሞች ናቸው ለራሳቸው ሆድ ሲሉ የሚያድርጉት ነው አንዳንዶቹ ደግሞ በማስፈራራት ምክንያቱም ፕሬዝዳንቱ አንድ ሰው ሲቃወም ፔትሰቦቹን ነው ታርጌት የሚያደርገው ወደ እናት ወደ ሄት ወደ ልጆች ነው ይሄደ ሰዎችን ብላክሜል የሚያደርገው ማለት ነውና በዛ አይነት ሁኔታም ውስጥም ያሉ ሰዎች አሉ በዋናነት ግን በምንም መልኩ በምንም ተአምር የሶማሌን ህዝብ ይዘው አይደለም እንደዛም ያደርጉት አንድ ምን ነበር ሌላ ጠየቅሽኝ ጥያቄ እረሳሁት
በቃ ይሄው ነው መልሰው
አልባት ወጪ ያሉ ኮሚኒቲዎች በሶማሊያ ያሉ ኮሚኒቲዎች
አው ያው ብዙ ስራዎችን እየሰራን ያለ ነው እኔ ጋር አሁን ብዙ ከኔ ጋርም ከሌሎች እንደነም የሚሰሩ አክቲቪስቶች ጋርም አንድ ላይ ሆነን ብዙ ስራዎችን እየሰራን ያለ ነው ብዙ እንቅስቃሴዎች አሉ እንግዲህ ወደፊት እና ያለን
እንግዲህ እነዚህ እንቅስቃሴዎች ወደፊት ተጠናክረው ውጤት እንዲያመጡና የወያኔ ፕሮፓጋንዳ ሙሉ ለሙሉ ተሰብሮ ኢትዮጵያኖች እጅ ለእጅ ተያይዘው ሀገራቸው ላይ በሰላም በዲሞክራሲ ባንድነት የሚኖርበት እድል እንደሚፈጠር ተስፋ እናደርጋለን በዛሬው ለተከኛ ጋር ሆነ ለሰጠህን ማብራሪያ በኢትዮጵያ ድምጽ ሬዲዮ አድማጮችና በሰራተኞቹ ስም ከፍ ያለ ምስጋናን አቀርብልሃለሁ አብዱላሂ እናመሰግናለን
አድማጮቻችን የዛሬ ፕሮግራማችን በዚሁ ተጠናቋል እስከ ሳምንት መልካም ሳምንት Hey.